ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ናችሁ እግዚአብሔር የተባረከ ይሁን። አላሁንም እየጠፋ ነው። እግዚአብሔር ይመስገን። ትምርተሰብ ወይም ትምርተሰብ የሚለውን ሶስተኛውን ክፍል ደግሞ ዛሬ አብረን ያለን ሁለቱን አርቦች سنመለከት ያየናቸው ሐሳቦች አሉ። እግዚአብሔር ሰውን ከመፍጠሩ በፊት በምድር ላይ ያሉትን ነገሮች ሁሉ ፈጥሮ ጨረሰ። መጨረሻ ሰውን በመልኩና በመሳሌው እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው አይተን ነበር። ምንድነው በእግዚአብሔር መልኩና መሳሌ የመፈጠር ማለት የሚለውን ከማየታችን በፊት ምን ማለት አይደለም ይለውን አየን። ከዛ በኋላ ምን ማለት እንደሆነ ትንሽ ለማየት ሞክረን ነበር። ከዛ ለምንድነው እግዚአብሔር ወንድና ሴት አድርጎ የፈጠራቸው? በቃ ያለው ጀንደር ይሄ ነው። እግዚአብሔር ይሄን የፈጠረው ከውድቀት በኋላ ግን ያው ብዙ ሜስ ስለተፈጠረ ዛሬ ብዙ ምን ሰማቸው ፕራክቲስ የሚደረጉም በጣም ዘግናኝ የሆኑ ነገሮች አሉ። ከጾታ ጋር በተያያዘ ግን ኦሪጅናሊ ይሄ ነበር። እኛ እምነታችን ይሄ ነው። መጽሐፍ ቅዱስም ይነግረን እንዲህ ነው እግዚአብሔር ሰውን የፈጠረው የሚለው ነው እናምነው ብለን እነሆ እምነታችን እዚህ ጋር እንደተጻፈው እሱን ነው سنነጋገር የቆየ ነው። ዛሬ ምዕራፍ 3 ላይ ነው ጊዜ የምናጠፋው ስለ ሰው ውድቀትና የውድቀት ውጤት ምን እንደሆነ ምዕራፍ 3። ስለዚህ ሶስቱን አርቦች ምዕራፍ 1ን አየን፣ ምዕራፍ 2ን አየን፣ ምዕራፍ 3ን እና ለሶስቱ አርቦች ውስጥ ሶስት ምዕራፍ ነው ከቨር የምናረጋው ማለት ነው። ግን ከዘፍጥረት ምዕራፍ 3 አንወጣም ማለት አይደለም። ምክንያቱም አንዳንድ ጥያቄዎችን سنጠይቅ ዘፍጥረት 3 ላይ መልስ ወደ ምዕራፍ 1 እና ምዕራፍ 2 ላናገኙሉ እንችላለን። እንግዲህ ከዚህ በፊት እንደናገር ሰምታችሁ ሊሆን ይችላል ወይንም በሌላ ኮሌጅ ውስጥ ምናምን ሰምታችሁት ሊሆን ይችላል። ትክክለኛ የመጽሐፍ ቅዱስ ተርጓሚ ራሱ መጽሐፍ ቅዱስ ነው። ይሄ ሁሉ ጊዜ እንደ ፕሪንሲፕል እንዲዘው የሚገባን ነገር ነው። መጽሐፍ ቅዱስ አንዱ ክፍል ሌላውን ክፍል ይተረጉማል ወይንም ያብራራዋል። ስለዚህ እንደዚህ አይነት አፕሮች በጣም የሚያዋጣ ከሄድ ስለሆነ ዘፍጥረት 3 ላይ የሚነሱ አንዳንድ ጥያቄዎች አሉ። መልሱን ምናገኘው ምናልባት ራእይ ላይ ሊሆን ይችላል ሳይሆን ነው እንጂ አሁን ከጫፍ መጽሐፍ ላይ መሄድ ትንሽ እንትል ሊመስል ይችላል። ግን በቃ የመጽሐፉ ባህሪ እንደዛ ነው። ለዚህ ነው እኛ ሙሉን የእግዚአብሔርን ቃል እናምናለን እንቀበላለን ብለን እናውጀው። ለዚህ ነው ሴሌክቲቭ አይደለንም። ለምሳሌ ሰዱቃውያን አምስቱን የሙሴን መጽሐፍ ብቻ እንቀበላለን ይላሉ፣ ሌሎችስ አንቀበልም ነበር። እንደዚህ አይነት ግሩፖች ነበሩ። አሁንም በተለያየ የእምነት ክፍሎች ልታገኙ ትችላላችሁ እንደዚህ አይነት የእምነት ክፍሎችን። እኛ ግን በእግዚአብሔር መንፈስ የተጻፈ ቅዱሳን የጻፉት የእግዚአብሔር ቃል ስለሆነ the whole scripture ሙሉን ስለምናምን እንደሱ ነው መጽሐፍ ቅዱስን የምንጠጋው ወይም አፕሮች የምናረጋው ማለት ነው። እስቲ አጭር ጸሎት እናርግና ምዕራፍ 3ን ደሞ ዛሬ ስናይ ስለ ውድቀት እና የውድቀት ውጤት ምን እንደሆነ አንዳንድ የራሳችንን ባህሪ እግዚአብሔር እንዲያሳየን አዳምና ሔዋን ላይ የታዩ መጀመሪያ የታዩ ካራክተሮች ሪሊ ዛሬ የሉም ወይ አይታዩም ወይ? እኔስ አንዳንዴ እንደዛ ጎተታ ያረገኝም ወይ የሚለውን ነገር بنመለከት ጥሩ ነው። እግዚአብሔር ላይ የሚፈጠሩ ጥያቄዎች አሉ። ለምን ራሱ መጀመሪያ ያንን መበላት የሌለበትን ነገር አኖረ? ብዙ ጥያቄ ነው የሚነሳው። ያወቀ ለምን ይሄን አረገ? እንደዚህ ያገን አሁን ምን ጸልየው ጌታ ሆይ እኔ እንደሱ አይነት ጥያቄ እንድጠይቅ አይደለም የሆነውን ማወቅ ፈልጋለሁ። ያ ከሆነ በኋላ ደግሞ ምን አይነት የማዳን እቅድ እግዚአብሔር ይዞ ተገለጠ? እሱን እግዚአብሔር ያረጋውን ሰውም ያረጋውን እግዚአብሔርም ያረጋውን ማወቅ ነው የሚሻለንኛ። ማምኑ ሰዎች የሚጠይቁትን ጥያቄ ያስተጋባን ግራ መጋባት ውስጥ ራሳችን መክተት የለብንም። የሆነውን የተከሰተውን እንድናቅ እግዚአብሔር እንዲረዳን እንጸልያለን። እናመሰግናለን እግዚአብሔር አምላካችንና አባታችን ሆይ እንደዚህ አይነት መልካም ጊዜ ደጋግመህ ተሰጠናለህ። ክብር ላንተ ይሁን። እግዚአብሔር ሆይ አንተ ስትፈቅድ ነው የሚሆነው። በእግር ስር ቁጭ ብሎ ቅዱስ ቃልህን ገልጦ ሊማር በሚፈልግ መንፈስ እግዚአብሔር ሆይ አንተ መምጣት አንተ ስታድል አንተ ስትረዳ ብቻ ነው የሚሆነው። ተመስገን። ደጋግመህ ስላረክልን ተመስገን። በህይወታችን ልሰራ ስለፈለክ ከኛ አልፈ ለሌሎች ለበረከት ልታደርገን ስለፈለክ እንዲህ አይነት ስፍራ ታመጣናለህ። ጌታ ሆይ ክብር ላንተ ይሁን። በክብር የተፈጠረው የሰው ልጅ እንዴት ወዳ ለመታዘዝ እንደሄደ እንዴት እንደሳተ እንዴት እንደወደቀ እንዴት እንደተሸሸገ እንደፈራ ራቁትነቱን እንዴት እንደተገነዘበ ጌታ ሆይ ከዛም አንተ መጣህ ለመሸፈን የሞከሩትን ሙከራ እንደማያዋጣቸው ስለምታቅ መሸፈን ባለበት ነገር የሸፈንክ ጌታ የማዳንን ተስፋ ደሞ ያወጅክና የተናገርክ ጌታ ቅዱስ ቃልህን በዚህ አቅጣጫ ደሞ ልናጠናለንና አቤቱ ብርሃንን አሳየን። የሆነውን አሳየን ጌታ ሆይ አንተ ያደረከውን አሳየን። ስለምትረዳንና ከብርሃለን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ስለዚህ ዘፍጥረት ምዕራፍ 3 ከቁጥር 1 እስከ ቁጥር 24 ሙሉውን ነው ዛሬ ከበር ለማድረግ ምን ሞክረው አንዳንድ ቁጥሮች ላይ ትኩረት እናደርጋለን መደረግ አለበት ብዬ ስለማምን ማለት ነው። የመጀመሪያው ፓርት ምዕራፍ 3 ከቁጥር 1 እስከ ቁጥር 8 ይመስላል ግን 7 ድረስ ነው የመጀመሪያው ሐሳብ ጥሩ የሚሆነው ብንከፍለው። ከዛ ከቁጥር 8 ደግሞ እስከ ቁጥር 24 ድረስ ለብቻ እናያለን ማለት ነው። የመጀመሪያው ፓርት ሰው በኃጢያት እንዴት እንደወደቀ የሚያሳይ ክፍል ነው ምዕራፍ 3 ከቁጥር 1 እስከ ቁጥር 7። ሁለተኛው ክፍል ደግሞ የእግዚአብሔር የማዳን እቅድ ምን እንደሚመስል ነው ምናየው። ደስ የሚለው እግዚአብሔር ሰው በወደቀ ሰዓት ነው ያነነው ያወጀው የማዳንን ቆይቶ አስቦ ምናምን አይደለም እዛው ነበር እግዚአብሔር የማዳን እቅድ የተገለጠውና ይሄ እንግዲህ እግዚአብሔር ምን ያህል ግሬሽየስ የሆነ አምላክ እንደሆነ መመልከት እንችላለን። አንዳንዴ እግዚአብሔርን የምንስለው ከቃሉ ውጪ በሆነ መንገድ ነው። በጣም ጨካኝ በጣም ለሰው ማያስብ አይነት ተደርጎ በባይምራችን ውስጥ ይሳላል። ግን እንደሱ አይደለም። ዘፍጥረት ምዕራፍ 3 እግዚአብሔርን ሲገልጥልን እግዚአብሔር በጣም ሩህሩህ እግዚአብሔር በጣም ይቅር የሚል ግን ደግሞ ለላወጣው ህግና መመሪያም ደግሞ ስትሪክትሊ አደርጋለሁ ያለውን ደግሞ የሚያደርግ ማምላክ እንደሆነ ያሳየናል። ስለዚህ ምዕራፍ 3 ከቁጥር 1 እስከ ቁጥር 7 አንዴ ላንብብና በሱ ላይ ምናነሳቸውን ሐሳቦች ተቆማቸዋለሁ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው እንደ ሴት ባመነበው ጥሩ ነበር። ያ ባይዘው እንደዛ ነው በጻፍ ክርስቶስ መነበብ ያለበት በመሰረቱ እንደዛ ነው እንደ እንትኑ ማለት ነው። ለዛሬ ድምጽም ስለማይፈቀድ እሺ። ሴቲቱም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልና አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች ለባሏም ደግሞ ሰጠችው እርሱም ከርሷ ጋር በላ የሁለቱም አይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ ይላል። እና ሲጀምር እባብ ብሎ ነው የሚጀምረው ያስደነግጣል እግዚአብሔር ይገስጸው እባብ ብሎ ሲጀምር ጥሩ አይደለም እራፍ ግን ያው የተጻፈውን ነው የጸለይነው ምንድነው የሆነው ምን ነበር የሆነው ሰው ምን አረጋ እግዚአብሔርስ ምን አረጋ የሚለውን እንድናጠና ስለሆነ በእግዚአብሔር ፍት ያለነው ያለውን ነገር በትክክል መመልከት ተገቢ ነው ስለዚህ የመጀመሪያው ጥያቄያችን ሰውን ያሳተው እባብ ማን ነው የሚለውን መጠየቅ አለብን መጽሐፍ ቅዱሳችን ላይ እባብ የተለያየ ቦታ ተጠቅሷል በተለይ ይሄ አሳች የሆነው ከሔዋን ጋር ያወራውና ሔዋንን ያሳተው ከዛሷም ለባላው ሰጣው አብረው የሳቱትን ስተት ያመጣው በዋናነት እባቡ ነው ይላል እባብ ያወራል እንዴ ምናምን ልንል እንችላለን ያወራል አያም ያወራል ኮሚኬት ተደራርጓል ዞሮ ዞሮ ምንኛ አውራት ወናቀም ግን በደም ኮሚኬት ተደራርጓል አውርቷል ማለት ነው ግን ኬት መጣ ሄ እባብ ምራፍ አንድ ላይ እግዚአብሔር ፍጥረትን ፈጠረ እንስሳትን ፈጠረ አትክልቶችን ፈጠረ ሰውን ፈጠረ ይላል በድፍኑ ነው እንጂ ያስቀመጠልን እባብ ብሎ አይነግረንም ግን እግዚአብሔር ከፈጠረው ከምድር አውሬ ሁሉ ይላል እግዚአብሔር ነው የፈጠረው ራሱን አልፈጠረም ወይንም ሲፈጠር ክፉ ሆኖ አልተፈጠረም ምንም ክፉ ነገር አልፈጠረም እግዚአብሔር ዘፍጥረት ምዕራፍ 1 እና ምዕራፍ 1 ሙሉውን ስንመለከት መልካም ነው መልካም ነው መልካም ነው ይላል እግዚአብሔር የጨረሰው አንድ ነገር ነው ምዕራፍ 2 ላይ መልካም አይደለም ያለው እሱንም እግዚአብሔር መልካም አርጎታል ብቻውን ይሆን ዘል መልካም አይደለም ስለዚህ ምትመቸው ረዳት እንፍጠርለት ፊክስ ተደርጓል እሱ ማለት ስለዚህ ምንም መልካም ያለው ነገር እግዚአብሔር ስላልፈጠረ ይሄ ተንኮለኛ የሆነ ወይንም በኢየሱስ ክርስቶስ ትምህርት ልባም ማቴዎስ ወንጌል ምዕራፍ 16 ቁጥር ምዕራፍ 10 ቁጥር 16 እነሆ በተኩላዎች መካከል እንደ በጎች ልካችኋለሁ ብሎ እንደ እባብ ልባሞች ራሱ ኢየሱስ ነው ያስተማረው እና አሁን ይሄ ተንኮለኛ ሲል በቃ ክፋቱ ምናን ብቻ አይደለም ልባምም ነው እባብ አሁን ደቀ መዛሙርቱን ነው እንግዲህ 12ቱን ሲልካቸው በተኩላ መካከል እንደሚላክ በግ ነው መልካችሁ ቨልነረብልናችሁ ነው የተጋለጣችሁናችሁ ነው ግን እንደ እባብ ልባም ከሆናችሁ ደሞ እንደርግብ የዋህ ከሆናችሁ በሰላም ሄዳችሁ ሪፖርት ታመጣላችሁ ነው ያላችሁ ያለ ደቀ መዛሙር ስለዚህ ዛጋ እባብ ሲጠቀስ ልባም ተብሎ እንደተጠቀሰም መርሳት የለብንም ዕውቀት አለው ነው ነገሩ ዕውቀት አለው ነው ዕውቀቱን እንዴት ነው የሚጠቀምበት ነው ትልቁ ጥያቄ እና ተንኮለኛ ሲል እንደውሱን ብቻ መያዝ የለብንም ለማለት ነው ኢየሱስ ልባም እንደ እባብ ልባም ሆኖ ካለ እባብ በጣም የሚያቃቸው ነገሮች አሉ ልክ አሁን እዚህ ጋር ከሔዋን ጋር ሲያዋራት እኮ ዝም ብሎ አይደለም የሆኑ ዕውቀቶች ሼር ያደርጋት ነበር እንደሱ እንዳትሆኑ ፈልጎ ነው እናምና ይሄ የዕውቀት ነገር ነው የሚያሳየው ስለዚህ ይሄን ለመረዳት እንዴት ነው ባቡ ከየት መጣ ማን ነው ይሄ ባብ ምራፍ 1 እና ምራፍ 2 ላይ ከሌለ እንደዚህ አይነት ተንኮለኛ እባብ ግን እግዚአብሔር ደግሞ የፈጠረው ፍጥረት ነው ይለናል ስለዚህ ማን ነው ብለን ስንጠይቅ ፍለጋ ወደ ኋላ ስንሄድ የለም ምራፍ 1 እና ምራፍ 2 ላይ ከፍጥረት ውስጥ አንዱ ሆኖ ተፈጥሯል እንጂ ምንም እንረዳው ነገር ስለዚህ ወደዚህ ነው እንሄደው ማለት ነው ወደ ምራፍ 4 ምራፍ 5 ይያለን መሄድ እንችላለን ስንሄድ አንዳንድ ቦታዎች ላይ እናገኛለን ይሄን በዋናነት ግን በግልጽ ተቀምጦ እናገኘው የመጨረሻው መጽሐፍ የራእይ መጽሐፍ ላይ ነው unfortunately ታዲያ እኔ አሁን ስፈልግ ራእይ ልደርስ ነው ታዲያ እግዚአብሔርን ቃል ኮልና ጣና አይደለም እንገናኘው ራእይ ምዕራፍ 12 ቁጥር 9 ላነብ ነው በግልጽ ነው የተቀመጠው እዚህ ጋር ዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ እንደዚህ የሚል ቃል ታነባላችሁ ዓለሙን ሁሉ የሚያስተው አንድን ሰው ምናምን አይደለም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ስሙ ማለት ነው ዲያብሎስም ነው ሰይጣንም ነው የሚባለው ታላቁ ዘንዶ እርሱም የቀደመው እባብ በጣም ግልጽ አርጎ ነው በቃ ያስቀመጠው እዚህ ጋር ዘንዶም ይላል ታላቅ ዘንዶም ይላል የቀደመ ማንነቱ ደግሞ እባብ ነው ይላል እሱ ማለት ሪፕረዘንት አርጎ እንደዛ ይቀመጥ እንጂ እሱ ዲያብሎስ ነው እሱ ሰይጣን ነው ብሎ በግልጽ እዚህ ጋር ያስቀምጣል ስለዚህ ያ የቀደመው እባብ ተጣለ ወድረምድርም ተጣለ መላእክቱም ከርሱ ጋር ተጣሉ ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል ይያለ ስለ ኢየሱስ ክርስቶስ የታወጀውን አዋጅ ታላቅ እሱ ነው መልአክ እሱ ነው የሚለውን ሰማሁኝ አየሁኝ ይያለ ዮሐንስ በራእይ ይሄን እንደተከታተለ ይነግረናል ስለዚህ የራእይ መጽሐፍ ይሄን በግልጽ ይነግረናል ሌላው ሉቃስ ወንጌል ምዕራፍ 10 ቁጥር 18 እስከ 20 ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ተጣለ ተጣለ የሚለውን ለደቀ መዛሙርቱ ነገራቸው። ሰይጣን እንዲህ እንደመብረቅ ከሰማይ ሲወርድ አየሁ ይላል። ምናልባት አንዱ ክርክር ምንድነው? የቱ ጋ ነው እኮ የትኛው ፓርት ላይ? ምራፍ 1 እና ምራፍ 2 መካከለ ነው? ምራፍ 2 እና ምራፍ 3 መካከለ ነው የሚሉ አንዳንድ ሙግቶች አሉ። ዋናው መጣሉ ነው። ይሄ አንዳንድ ያጋሽን ስለጠይቅ ምንድነው ሲግኒፊካንሱ የሚል ነገር በጣም ማሰብ አለብን ቀድመን። ቢመለስም ባይመለስም ያ ጥያቄ ይሄን ያህል ኢምፖርታንት ካልሆነ ጉንጭ ማልፋት ነው የሚሆነው። አሁን ይሄን አወቅኩት ባቃው ምንድነው የሚያመጣው በህይወቴ ላይ? ይሄንን አላቀውም ባላቀውም ምንድነው የሚያመጣው የሚለውን በደንብ ማሰብ ያስፈልጋል። ዝም ብሎ ባይምሮችን ስክሮስ ያደረገውን ጥያቄ ሁሉ ካልተመለሰ ጌታን አላመልክም አይባልም። ያመነ ሰው በተለይ እንደዚህ ያማኝ መንፈስ እንደዚህ አይነት መንፈስ አይደለም። ምክንያቱም በጣም መሰረታዊ የሆኑ የገቡን ነገሮች አሉ መጽሐፍ ቅዱስ ላይ። ከዚህ ተነሳ መጽሐፉ በግልጽ ያላስቀመጠውን ነገር የግድ ካላወቅክ ብለን ምንሳቀይ ሰዎች አይደለንም። ሉቃስ ወንጌል ምዕራፍ 10 ቁጥር 18 ጀምሮ ጌታ ኢየሱስ ክርስቶስ እንደዚህ ከ17 ጀምሮ ባነበውም ጥሩ ነው። ሰባውን በደስታ ተመልሰው ይሄም ለእንትንተልከው ነው ለኢንተርንሺፕ ተልከው ነው ሂዱና ያስተማርኳችሁ ምናምን ፕራክቲስ አርጉና ነው ተባሉ። ሲመለሱ ጌታ ኢየሱስ ክርስቶስ ይሄን ነገራቸው። ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገስተውልናል አሉት። ተመልከቱ አጋንንት የሚል ቃል አለ እዚህ ጋር። ብዙ ነገር ሆኖላቸው ሊሆን ይችላል በአገልግሎታቸው በጣም ኢምፕረስድ ሆነው ግን ለኢየሱስ የሚነግሩት ያጋንንት በስሙ መገዛት ነው። ወይ ለሱንም ያረጋው ኢየሱስ ስም ነው እነሱ ስም አይደለም ምንም ግን በቃ ተገርመዋል። ኢየሱስ እንዲህ አላቸው ቁጥር 18 እንዲህም አላቸው ሰይጣንን እንደመብረቅ ከሰማይ ሲወርድ አየሁ። የዛን ቀን ከሰዓት ነው ያየው አይደለም የተጣለ መሆኑን ለመናገር ፈልጎ ነው። ስለዚህ ላምበው እንደገና እንዲህም አላቸው ሰይጣንን እንደመብረቅ ከሰማይ ከሰማይ ሲል የነበረበትን ቦታ መመልከት እንችላለን። ስለዚህ ኦሪጅናሊ ክፉ አልነበረም ማለት ነው። ሌሎችንም የመጽሐፍ ቅዱስ ክፍሎች ለማየት እንሞክራለን። ሰይጣን ከመውደቁ ዲያብሎስ ከመውደቁ በፊት ማን ነበረ? በምን ምክንያት ወደቀ የሚለውን ስንመለከት ነው ዘፍጥረት 3 ላይ የወደቀው ክፉ ወይም ሰይጣን ወይም እባብ የተባለው ሰው እንዲወድቅ እንዴት ምክንያት እንደሆነ ማለት ነው። አንዳንድ ጊዜ ውድቀትን ራሱ እግዚአብሔር ነው ያመጣው ብለው እግዚአብሔርን ሊከሱ የሚፈልጉ ሰዎች እንዳሉ አንዳንድ ጽሑፎች ምናምን አንብቤ አቃለሁኝ። እሱ ከባድ ድፍረት ነው። ኖ ሰው ነው የወደቀው። ማን ጣለው ማን አሳተው እሱን መመልከት ይቻላል እንጂ ይሄንን እግዚአብሔር ጋር አምጥቶ ማላከክ ትክክል አይደለም። ኃጢአት በማን ምክንያት ወደ ምድር እንደገባ ጳውሎስም ይናገራል። ሮሜ ምዕራፍ 5 በጣም ጥሩ አርጎ ነው የሚያስቀምጠው። በአንድ ዝግት ያለን ኬዝ ግን አንዳንድ ሰው ኖ ሰው ብቻ አይደለም እግዚአብሔርም ለማለት ይሞክራል። እንግዲህ ይሄ የማሳበብ ነገር በኋላ ስንመለከት ታዩታላችሁ። አዳምም ትንሽ ሞካክሮታል። አንተም አለህበት አለው ለውድቀቱ። ሰው ይሄ ነው በቃ ስንደርስና ያለን እሱ ቁጥር እንዲህም አላቸው ሰይጣንን እንደመብረቅ ያው መብረቅ ከላይ ነው እንግዲህ የሚያንጎዳጉዶ እንደመብረቅ ከሰማይ ሲወድቅ አየሁ ብሎ ወዲያው ነው እነሆ እባቡንና ጊንጡን። ምን አመጣው እባብና ጊንጥ? ወዲያው ስለ ሰይጣን አውርቶት ወዲያው ስለ አጋን በስመ አጋንን ተገዙልን ታዘዙልን ሲሉት ወል ስለ ሰይጣን ስለ አጋንን ማውራት ከጀመራችሁ አንድ ፋክት ልንገራችሁ። ምን ሰይጣን እንደመብረቅ ከመወርወሩ በፊት ያለው ማንነት ነበረ። በአመጽ ባለመታዘዝ ምክንያት የተወረወረ የወደቀ እንደሆነ ማወቅ አለባችሁ ብሎ ይሄ አሁን የተገዛላችሁ ያጋንንቱ የተገዛላችሁ በአንድ ምክንያት ነው። እኔ ስልጣንን ስለሰጠዋችሁ ነው። ምን አይነት ስልጣን? እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። የሚጎዳችሁም ምንም የለም። ነገር ግን መናፍስ ስለተገዙላችሁ በዚህ ደስ አይበላችሁ። ስማችሁ ግን በሰማያት ስለተጻፈ ደስ ይሄ ምንም ጥያቄ የለውም። ምክንያቱም የኔ ስም ያሸንፈዋል። ለዚህ ስም ይገዛል ግዴታው ነው። መጀመሪያ እንዲያነበረም ከወደቀ በኋላ ግን ይሄ ስም ነው የሚያሸንፈው ብሎ ወደፊትም በዚህ ስም የሚያገኙት እንድል ነገራቸው። ነው ግን በጣም እንደው እንትን አትበሉ። ከዚህ በላይ የሚያስደስት አንድ ነገር በህይወታችሁ ሆኗል። ምንድነው እሱ? ስማችሁ። የኔ ስም ስለሰራው ነገር ሳይሆን የእናንተ ስም ምን እንደሆነ ነው ማሰብ ያለባችሁ። መመዝገብ የለበት የህይወት መጽሐፍ ላይ ተመዝግቧልና በዚህ ደስ ይበላችሁ ብሎ ይሄን ሲነግራቸው እንመለከታለን። እባብና ጊንጥ የሚለውን ሐሳብ ሌሎች ክፍሎችም ላይ ማየት እንችላለን። አንድ ልጥቀስላችሁ። ዘዳግም ምዕራፍ 8 ቁጥር 15 ላይ ጌታ ለእስራኤል ልጆች ሲናገር በሙሴ በኩል እንደዚህ ብሎ ይናገራል። እባብና ጊንጥ ጥማትን ባለባት በመድረበዳ በመታስፈራ በመድረበዳ የመረሃን አምላክህን እግዚአብሔርን ይላል። ሶስቱም ሰው የመግደል አቅም አላቸው። እባብ መርዛማ ነው ሰውን ከነደፈ ይገላል ጊንጥም እንደዛው ነው ማልባት አሁን የባብ ቶሎ ይገባራል የጊንጥን ማና ከሆነ ጊንጥም ይዋዛ አይደለም እንደ እባብ አይነት ቅርጽ ወይም ትልቅ ምናምን አይደለችም ትንሽ ናት ግን መርዟ አደገኛ ነው ሰውን ከነደፈች እና በትክክል ቶሎ ትሪስ ካል ተደረጋ የተነደፈው ሰው ትገላለች ጥማትም እንደዛው ነው በዛ የመረሃን አምላክህን እግዚአብሔርን ስለዚህ እዚህ ጋር ኢየሱስ አንድ ላይ ሲጠቅሳቸው መርዛማ ስለሆኑ የመግደል አቅም ስላላቸው እንዳነሳቸው እና ያለንና ስለዚህ ወዲያው ሰይጣን እንደመብረክ ሲወድቃ ይየው ከሰማይ ወዲያው ባብና ግን ተካለ የሚገናኝ ነገር እንዳለ ማሰብ እንችላለን ስለዚህ ዘፍጥረት 3 ላይ ተመለሰን سنመለከተው ይሄ እባብ ማን ነው ካልን በቃ ራእይ መልሶልናል የቀደመው እባብ የድሮ ስሙ እባብ ነበር ዘፍጥረት 3 ላይ ታላቅ ዘንዶም ተብሏል ዲያብሎስም ተብሏል ሰይጣንም ተብሏል ተብሎ በግልጽ ተቀምጦልና ኦኬ ሰይጣን ለምን ወደቀ ታዲያ ይሄ እባብ የተባለው ወይም ሰይጣን ለምን ወደቀ እሱ በወደቀበት መውደቅ ነው የሰው ልጆችንም እንዲወድቁ ወይንም እንዲስቱ ወይም በእግዚአብሔር ላይ እንዲያምጹ መጥቶ ይሄንን ሐሳብ ሲያቀርብ የምንመለከተው የአንደኛ ጢሞቴዎስ ምዕራፍ 3 የቤተክርስቲያን መሪዎች ምርጫ ላይ ሲናገር ጳውሎስ ምን ይላል እንዲህ አይነት መስፈርት ነው የቤተክርስቲያን መሪ የሚሆን ሰው ኤጲስቆጶስ ማለት መሪ ማለት ነው ሌላ ብዙ እንትን የለው ፓስተርም በሉት ቢሾፕም በሉት ፊት ቀዳሚ መሪ ማለት ነው ዞሮ ዞሮ ስለዚህ የቤተክርስቲያን መሪ የሚሆን ሰው እነዚህ መስፈርቶች ሊያሟላ ይገባል ብሎ ይዘረዝርና አንዱ መሆን የለበትም የሚለው ሐሳብ አዲስ ክርስቲያን እንዳይሆን ይላል ለምን በትዕቢት ተነፍቶ በዲያብሎስ ፍርድ ስር እንዳይወድቅ ይላል ዲያብሎስ የወደቀው በትዕቢት ነው እሱ በወደቀበት መውደቅ እንዳይጥለው ማለት ነው ያንን ሰው ዘሮ አዲስ ክርስቲያን አይሁን ለምን ትዕቢት ያስቸግረዋል ከየት የመጣ ትዕቢት ያኔ ዲያብሎስ የወደቀበት ትዕቢት በሱ በተፈረደበት ፍርድ ይሄም ሰው እንዳይፈረድ ወይም እንዳይወድቅ እንደዛ አይሁን ብሎ ይናገራል ስለዚህ የወደቀበትን ምክንያት ምናልባት አንድ ሁለት የመጽሐፍ ቅዱስ ክፍሎችን እና ያለ ትንሽ አከራካሪ ናቸው ግን አነሳቸዋለሁ ምክንያቱም በአለሙ ላይ ወይንም የመጽሐፍ ቅዱስ አዋቂዎች የሚያንሸራሽሯቸው የሚያነሷቸው ርዕሰ ጉዳዮች እስከሆኑ ድረስ ላናየው አንችልም ማየት አለብን ሕዝቅኤል ምዕራፍ 28 ከቁጥር 11 እስከ ቁጥር 19 ያለውን አንዴ ላንብብና ሪሊ አሁን ይሄ ስለ የጢሮስ ንጉስ ብቻ ነው የሚያወራው ብላችሁ ታስባላችሁ እኔ ዝም ብዬ ላንብበው እናንተ ስሙ ይሄ አንድ ንጉስ ብቻ ነው ይሄ አንድ ሰው ብቻ ነው እዚህ ጋር የሚነገርለት አይመስለኝም ይላሉ የሚሟገቱ ሰዎች ነው ይሄው የስለ ጢሮስ ንጉስ ነው እንደዚህ በልና ተናገረ የተባለው ሕዝቅኤል ስለዚህ የጢሮስ ንጉስ ካለ የጢሮስ ንጉስ ነው ይላሉ የጢሮስ ንጉስ ማን እንዳጋባበት እንዲህ አይነት ካራክተር ማን እንዳጋባበት ማሰብም ጥሩ ነው ከትብሊ መጣ አይችልም ዘፍጥረት 3 ላይ እሱ በወደቀበት መውደቅ አዳምና ሔዋንን ለመጣል የመጣው እባብ ወይንም ዲያብሎስ ወይም ሰይጣን የጢሮስ ንጉስ ጋር የማይመጣበት ምንም ምክንያት የለም ላምብብ ሕዝቅኤል ምዕራፍ 28 ከቁጥር 11 እስከ ቁጥር 19 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ በጢሮስ ንጉስ ላይ ሙሾ አሞሽተህ እንዲህ በለው ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ በእግዚአብሔር ገነት በኤደን ነበርክ እንዲያውን ይሄን ቃል ዝም ብዬ የት ነው በእግዚአብሔር ገነት በኤደን የነበረው የጢሮስ ንጉስ በእግዚአብሔር ገነት በኤደን ነበርክ የከበረ እንቁስ ሁሉ ሰርዲዮን ቶፓዚዮን አልማዝ ቢረሌ መረግድ ኢያስጲድ ሰንፔር በሉር የሚያብረቀርቅ እንቁ ወርቅ ልብስህ ነበር አሁን አይደለም ነው ነበረ ግን የከበረህና የእምቢልታህ የከበረህና የእምቢልታህ ሥራ ባንተ ዘንድ ነበር በተፈጠርክበት ቀን ተዘጋጅተው ነበር አንተ ልትጋረድ የተቀባህ ኪሩብ አይ የጢሮስ ንጉስ ኪሩብ አይደለም አንተ ልትጋረድ የተቀባህ ኪሩብ ነበርህ በተቀደሰው በእግዚአብሔር ተራራ ላይ አኖርሁ በእሳት ድንጋዮች መካከል ተመላለስህ ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድ ፍጹም ነበርህ በንግድህ ብዛት ግፍ በውስጥህ ተሞላ ኃጢያትንም ሰራ ስለዚህ እንደርኩስ ነገር ከእግዚአብሔር ተራራ ጣልኩህ የምትጋረድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሁህ በውበትህ ምክንያት ልብህ ቆርቷል ከክብርህ የተነሳ ጥበብህን አረከስህ በምድር ላይ ጣልኩህ ያዩህም ዘንድ በነገስታት ፊት ሰጠሁ በበደልህ ብዛት በነግድህም ኃጢአት መቅደስህን አረከሰ ስለዚህ እሳትን ከውስጥህ አውጥቻለሁ እርሷም በልተሃለች በሚያዩህም ሁሉ ፊት በምድር ላይ አመድ አድርጌሃለሁ በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል አንተም ለድንጋጤ ሆነሃል እስከ ዘላለምም አትገኝም ይሄ ሪሊ የጢሮስ ንጉስን ብቻ ሙሾ ነው እንግዲህ እንዲያሞሽ ለሕዝቅኤል የተነገረው ሙሾ ሲሞሽ ለምሳሌ አሁን ሰው ሲሞት ለቅሶ ላይ የሞተውን ሰው በጣም ትልቅ ሰው እንደነበረ ወይንም ጦረኛ ምናምን እንደነበረ ለማንሳት የሌሎችንም ስም ያነሱ እንደንተና እንደከሌ ጀግና የነበርክ እንደው አረፍክ በቃ ምናምን ተብሎ ሙሾ እንትን ይደረጋል ሁሉም ባገሩ አለው እኛም ባገራችን የሙሾ እንትን አለ ጌታ ኢየሱስም ሲናገር ማቴዎስ 11 ላይ ዘፈንላችሁ ሪስፖንድ አላርጋችሁ ሙሾ አወርንላችሁ ሪስፖንድ አላርጋችሁም ብሎ በእስራኤል ካልቸር ያ እንደነበረ ነሳኦል ሲሞቱ ሳኦል እና ዮናታን ሲሞቱ የእስራኤል ልጆች ሙሾ አወርደውላቸዋል ስለዚህ አሁንም ለዚህ ለጢሮስ ንጉስ እንዲብለህ ሙሾ አሞሽ ተብሎ ግን ከሰው አለፈ ይሄ ነገር ስለዚህ ሙግቱ ምንድነው ኖ ኖ ኖ ኖ ኖ ይሄ በፍጹም ለሰይጣን የተሰጠ አይደለም የሚሉ አሉ እኔ ነው ነው ምለው እኛስ ካላችሁ አጥኑት በደንብ እኔ እንደማምነው እዚህ ውስጥ ምንም ከሰው ብቻ የሚናገር ነው ለማለት ኖ ኖ ኖ ኖ ኖ በደንብ አልፏል ቃላቶችን ዝም ብለን እናያቸው ከፈለጋችሁ ቁጥር 14 በእግዚአብሔር ገነት በኤደን ነበር yes ከመሳተህ በፊት በትዕቢት ባለመታዘዝ በኃጢአት ከመውደቅ በፊት እንዲህ ነበርክ አሁን ወደክ እንጂ ብሎ ይናገራል እዚህ የጢሮስ ንጉስ ነው ለማለት በጣም ነው የሚያስቸግረው ባይዘው ይሄንን አቋም አሁን እንላችሁን አቋም የሚይዙ ብዙ የመጽሐፍ ቅዱስ አዋቂዎች ናቸው ያሉት በጣም ብዙ ስለ ዲያብሎስ አይደለም ከሚሉት ይልቅ ነው የሚሉት እንደሚበልጡ በእኔ መረዳት አቃለውኝ ይሄንን ይሄ ብቻ አይደለም ሌሎች ክፍሎችም ይሄንን ሐሳብ ይናገራሉ ለምሳሌ ቅድሙ ሉቃስ 10 ሰይጣን እንደመብረቅ ከሰማይ ሲወድቅ አየሁ ብሎ ኢየሱስ ተናግሮ አልወደቀም ብለን አንከራከርም በሰማይ አልነበረም ብለን አንከራከርም ከትዕቢት ከመሳየቱ አለመታዘዝ ባለመታዘዝ ከመገለጡ በፊት የነበረው ማንነት በሰማይ ነበር ነው የሚለው ስለዚህ ወደቀ ብሎ የነገረን ጌታ ኢየሱስ ክርስቶስ ያስተማረን አልወደቀም ልንል አንችልም ስለዚህ ሕዝቅኤል 28 ኢየሱስ ካስተማረው ጋር የሚሄድ እንጂ የማይሄድ አይደለም ለዚህ መጽሐፍ ቅዱስ እርስ በርሱ አንዱ አንዱን ይተረጉማል ትክክለኛ መጽሐፍ ቅዱስ ተርጓሚ ራሱ መጽሐፍ ቅዱስ ነው የምንለው ለዚህ ነው ስለዚህ ሕዝቅኤል 28 ይሄንን ነው እነዚህን እንትኖች ተመልከቷቸው እዚህ ጋር የተዘረዘሩ ይሄ እንትኖች የከበሩ ድንጋይ አይነት ነገሮች አሉ እነዚህ የሚጠቀሱበት ቦታ አለ ኢሳይያስ 54 ማየት ይችላልላችሁ ራእይ መጨረሻ ላይ አዲስቱ ኢየሩሳሌም ተሰራባቸው ማቴዎስ ታች እነዚህ ቃዎች ናቸው ያሉት ምንድናቸው እንቁስ ሁሉ ሰርዲዮን ቶፓዚዮን አልማዝ አሉ እነዚህ ዮሐንስ አሁን በራእይ አየው አዲስቱ ኢየሩሳሌም አየው ከምን ተሰራች ከነዚህ ነው ተሰራች ቢለው ስለዚህ እንዴት ነው የጢሮስ ንጉስ ብቻ ከዚህ ሆኖ ይሄ የሚያበቃው ሚለውን መመልከት እንችላለን ሌላው ለሰው በፍጹም የማይሰጡ ቃላቶችን ተጠቅሟል ሕዝቅኤል እዚህ ጋር ምን ይላል የከበረህና የእንቢልታ ስራ የመላእክት ስራ ምንድነው የኪሩቤል ስራ ምንድነው በክንፍ እየጋረዱ እየሸፈኑ ኢሳይያስ 6 ማምለክ ነው እግዚአብሔር መደነቅ ነው በእግዚአብሔር ለዚህ ተፈጥረህ ነበር ብሎ ይናገራል አንተ ለትጋረድ የተቀባህ ኪሩብ ነበርህ ምንድነው አሁን ይሄ ኢሳይያስ 6 ጋር ካልወሰደን የት ነው ሊወስደን የሚችለው ስለዚህ ለምን ወደቀ ከተባለ ባለመታዘዝ በአመጽ እንደወደቀ እንመለከታለን ደሞም ሔዋንን ሊያስታት ሲመጣ ኤክስፒሪየንስ ያላረገውን ነገር ይዞላት ሊመጣ ይችላል መሳተን መውደቅን ለእግዚአብሔር አለመታዘዝ ማመጽን ነው ያስተማራት ያለው አይደለም የነገራት ያለው ይሄንን ነው ቀጥታ ቆቃል በቃል የተጠቀመው ማየት ይችላልላችሁ ይሄን በበላችሁ ግዜ ሞትን ትሞታላችሁ ሐለን እግዚአብሔር ስለ ሞትን አትሞቱም ነው ቀጥታ የሚገርም ስቴትመንት ነው የተጠቀመው አትሞቱም አይ ምንድነው በሰው መጫወት አይነት ነገር እኮ አንሞትም አው አትሞቱም ይልቁኑ ምትሆኑት ልንገርሽ አለና ተሆናላችሁ ያላትን ነገር ሲነግራት ነው ለማየት የሚያምር ነው የሚያስጎመጅ ነው ከተፈች በላሽ ለባሏም ሰጠችው ማለት ስለዚህ ለምን ወደቀ ባቡ ለምን ወደቀ ወይም ሰይጣን ለምን ወደቀ በአመጽ እና ባለመታዘዝ ምክንያት አንድ ሌላ ክፍል ይሄም አከራካሪ ነው ግን እኔ እንደዛ ነው ማምነው ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 ጀምሮ አነባለሁኝ ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 ጀምሮ እንደዚህ ይላል አንተ የንጋት ልጅ አጥቢያ ኮከብ ሆይ አጥቢያ ኮከብ ምናምን ሲል ብዙ መጽሐፍ ቅዱስ ከመላእክት ጋር የሚያያዝ ነገር እንዳለው ማሰብ አለ በሌሎች መጽሐፍ ቅዱስ ክፍሎች ለመላእክት ይሄን ቃል ስለሚጠቀሙ ማለት ነው አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀህ ያ ተመሳሳይ ነገር ነው የሚናገረው ከሕዝቅኤል ጋር ተመሳሳይ ነገር ነው የሚናገረው ከሉቃስ 10 ጋር ኢየሱስ ከተናገረው ነገር ጋር ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ይሄው ኢሳይያስ ምን ይላል አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀህ አሕዛብንም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ አንተም በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ ምንድነው ከእግዚአብሔር ከዋክብት ከመላእክት በላይ ማለት ነው እንጂ እንጨረቃ እና ኮከብን አይደለም እዚህ ጋር የተናገረ ከዛ ከፍ ከፍ አደርጋለሁ አልህ ማለት ስተት እስከ ተገኘበት ቀን ድረስ ወይም ያስኪታይ ድረስ የተጠራበት የተፈጠረበትን አላባ በትክክል ሲያደርገ የነበረ እንደሆነ ያሳየናል ይሄ ክፍል ስለዚህ እንደዚህ አደርጋለሁ አልክ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ ከዳመናዎች ከፍታ በላይ አርጋለሁ በልዑልም እመሰላለሁ አልክ ለሕያዋንም መጥቶም ይነግራት ምንድነው እሱ እንደምትሆኑ እሱ የሚያቅ ክፉና ደጉን እሱ ስለሚያቅ እንደምታቆ ስላወቀ ነው ብሎ ነው ብሉ ሲላት ምን መለከተው እንዲህ አልክ ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ የሚያውህ ይመለከቱህና በሆኑ ምድርን ያንቀጠቀጠ ያለ ይከተላል እዚህ ኢሳይያስ 8ም ኢሳይያስ 14ም አሉ የሚሟገቱ ሰዎች አሉ ኖ ኖ ኖ ኖ በፍጹም ስለ ሰይጣን አይደል እሺ የሉቃስ 10ሩ ስለምንድን ምንድን ነው መልሰው መጽሐፍ ቅዱስ አንዱ አንዱን የሚተረጉመው ከሆነ በጣም በርጋታ ኢየሱስ ተናገረውን ይያየን የዘፍጥረት 3ቱን ይያየን የራእይ 12ቱን ይያየን የሕዝቅኤልን ይያየን የኢሳይያስን ይያየን ሌሎችም ቴክስቶች ሌሎችም ክፍሎች የሚናገሩትን ሐሳብ ይያየን ነው ሲስተማቲክ በሆነ መንገድ ኦኬ እንግዲያው ይሄ የመጽሐፍ ቅዱስ ክፍል እባቡ ወይንም ዳብሎስ ወይም ሰይጣን ወይም ዘንዶ ይሄ ነበር ማንነቱ ከዛ ወደቀ ከወደቀ በኋላ ይሄ ሆነ ይሄ ነው መጽሐፍ ቅዱስ የሚያስተምረው ብለን ገቨርን የሚያደርግ የኢየሱስ ክርስቶስ ትምህርት አለ አውሎስ ጢሞቴዎስን ሲመክረው ምን ይላል? የስተት ትምህርት ሲመጣ አንዱ መለያው ምን እንደሆነ ልንገር ይላል። ምን? ኢየሱስ ክርስቶስ ካስተማረው ጤናማ ትምህርት ጋር አብሮ ማይሄድ ከሆነ አትጨነቅ የስተት ነው ማለት። እዚያ ሆነም ሰው ተነስተ ነው 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 ባቡ እንደዚህ አይደለም አሎ ተቀም አልሳተም እንደዚህ ሲለኝ ኢየሱስ ምን አለ ነው የኔ ጥያቄ። ኢየሱስ ሰይጣን በደም ስሙን ጠርቶ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ሰይጣን ላይ ባጋንንት ላይ ስልጣን ሰጥቻቸዋል እባቡንና ጊንጡን ትረቅጡ ዘን በቃ ነበረ ወድቋል በኢየሱስ ክርስቶስ ላመኑ እንዲረቅጡት ስልጣን ተሰጥቷቸዋል ክብር ለእግዚአብሔር ይሁን መጽሐፍ ቅዱስ ይሄን ነው የሚያስተምረው ስለዚህ በኢሳይያስም በሕዝቅኤልም ያለው ሐሳብ ይሄ ከሆነ ወደ ዘፍጥረት 3 እንመለስና እሺ እሱ እንዲነበረ ከዛ ወደቀ ምንድነው ያረጋው ወደ ሕያዋንና ወደ አዳም መጥቶ ማንበብን ቀጥል ቁጥር 2 ላይ ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከመደር አውሬ ሁሉ ይልቅ ተንኮለኛ ነበር ኦኬ ተንኮለኛነቱን አይተናል እሱ በወደቀበት መውደቅ ሌሎችንም ለመጣል እንዴት እንደሚመጣ ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ እንዳት ሁሉ እንዳትበሉ አዟልን አላት በተዛስር ያሉ ፍጥረቶች እንደሆኑ ያቃል የፈለጉትን ማድረግ የሚችሉ አይደሉም እግዚአብሔር በፍጥረቱ ሁሉ ላይ ሾማቸው አላፊነት ሰጥቷቸው ያስቀመጣቸው እንደሆነ ያሳይ ምን አዘዛችሁ ነው ያለው ነፃናችሁ እንደፈለጋችሁ ምትኖሩናችሁ አላለምሱም ቢሆን ምን አዘዛችሁ ትዛዙ ላይ ነው እንግዲህ እየተጠበበ ያለው ልባምነቱን ተመልከቱ እንግዲህ እዚህ ጋር በጣም ዕውቀቱን ቁጥር 2 ሴቲቱም ለእባቡ አለችው እባቡ ሲል እንግዲህ ቀጥታ ይወደቀው ዲያብሎስ ሰይጣን ሚለውን ያሳበን ማንበብ አለብን ሴቲቱም ለእባቡ አለችው በገነት ካለው ከዛፍሬ እንበላለን ይሄ ምራፍ 2ም እንደዛ ነው ይሄ በገነት ካለው ከዛፍሬ ሁሉ ብሉ ግን ይሄን ነው እንዳትበሉ ይተዋል ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከርሱ አትብሉ አትንኩትም ከነ ምክንያቱ ነው የተናገረችው እንዳትሞቱ ለራሳችሁ ስትሉ እንደ ሌላው ፍጥረት አይደላችሁም ትለያላችሁ ዛፍ የሌላው ኦቶሪቲ ያላችሁ እንስሳቶች የሌላችሁ ኃላፊነት ለእናንተ ተሰጥቷችኋል ግን ሁሉን አስተዳድሩ ግዙ ብትባሉም እናንተ ግን ከኔ ስር ናችሁ ብሏቸዋል እግዚአብሔር አሁንም ቢሆን መታሰብ ያለበት የሰው ልጅ አዎ በመድር ያለውን ሁሉ እንዲገዛ እንዲያስተዳድር እግዚአብሔር ሰጥቷታል አዎ ግን ከእግዚአብሔር ስር ሆኖ እንዳትሞቱ አትብሉ አለን አትንኩት ሚል ያው አላለም እሱ ጨምራበታለች እሱ ኦኬ እንለፋት ሁሉን እንትን ብለና እንችላው ማለፍ ጥሩ ነው እሺ ቁጥር 4 ለክሷ እንደዚህ ብላ ስትናገር ቁጥር 4 ምን እንደሚል ተመልከቱ እባብም ለሴቲቱ አላት ሞትናት ሞቱ ይሄ እዚህ ጋር ነው እንግዲህ በቃ ትልቁ ችግር የተፈጠረው እግዚአብሔር ምን አለ ላምብ ምራፍ 2 ቁጥር 17 ነገር ግን መልካምንና ክፉን ከመያስታውቀው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህ ይሄንን ነው የነገረችው ሁሉን ፈቅዶልናል ግን ይሄንን በበላን ጊዜ ሞትን ትሞታላችሁ እዛው አይ እንደንት ነው አሁን ይሄን ሳነባው ምንድነው በሰው መጫወት ሚል ይመስለኛል ባቡ ምንድነው ማይሆን መመሪያ ሰጥቶ ሰውን እንደዚህ ነው ምንም አትሆኑ አትሞቱ አሁን ምርጫው እንግዲህ የሄዋን ነው እግዚአብሔር ትሞታላችሁ በበላችሁ ጊዜ ዲያብሎስ ወይም ሰይጣን መጥቶ አትሞቱም በበላችሁ ጊዜ ነው ምን ተወሰናለች ዲስኦቢዲየንስ የሚጀምረው በቃ እዚህ ጋር ነው እግዚአብሔር አለመታዘዝን የሚታገስ ቢሆን ኖሮ ዘፍጥረት 3 ላይ ይታገስ ነበር አናንዴ እናስባለን መጽሐፍ ቅዱስና ምን አለ ቢታገስ እዚህ ጋር አሁን ምን አለ ቢያልፍ ኖሮ እንዴ ምን ነው ዘፍጥረት 3 ላይ ለምን አላለፈም በቃ ሰው ነው ሰው ውስን ፍጥረት ነው ሰው በእግዚአብሔር ስር ያለ ከእግዚአብሔር ኃላፊነት ተሰጥቶት የሚኖር ፍጥረት እንጂ ሰው እግዚአብሔር አይደለም ሰው አምላክ አይደለም የሞከሩ የሉም ወይ መጽሐፍ ቅዱስ ከዳቢሎስ ጀምሮ ዳቢሎስ ህፍ ያለባቸው ሁሉ የሞከሩ ይሞክራሉ እና በተለያየ መንገድ ነው ህፍ የሚለው የመጣ በሰዎች ላይ አንዱን በትቢት አንዱን በእንትን አንዱን በውቀቱ አንዱን በሀብቱ በተለያየ መንገድ አምላክ እንደሆኑ እንዲያስቡ ያደርጋቸዋል እሱ በወደቀበት መውደቅ ነው ሰዎችን ሊጥል የሚመጣው ሞትን አትሞቱም እንደውም ከፈለሽ ከነባብራሪው ልንገርሽ ምን ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ ባይዘይ አይናቸው ተከፈተ ሲበሉ አሃ እነት አለው ማለት ነው ትልቁ ችግሩ ምንድነው ዲያብሎስ እነቱ ሸት ነው የሚጫወቱ ኢየሱስ እነት እላችኋለሁ አይደል ትምርቱ አይደል ዲያብሎስ እነት እሾተላችኋለሁ አይነን ነገር ነው ትሪኩ ይሄ ነው ምንም እነት የሌለው ነገር የሚያወራው ምናን ብለን እንዳንመኝ በሐሰት ደረጃ ሐሰተኛ ያሐሰት አባት ነው አይደለም የተነገረ ነው እሱ ዮሐንስ 8 ላይ እንደዛ ነው የሚነኛ አብርሃም ነን አብርሃም ልጅ ነው አረላጁ እናንተ ከአባታችሁ ከዳብሎስ እሱ ቀድሞም ሐሰተኛ ነበር ያሐሰትም አባት ነበር ሐሰትን ከራሱ ሐሰት ሰው አስገብቶ የሆነን ከራስ አስገብቶ ከራሱ ነው የሚያወጣው እዚህ አሁን እዚህ ጋር አይናችሁ ይከፈታል ይስ ይከፈታ ያላችሁ በኋላ ተከፍቶ ግን ምን አዩ ነው ርቃን ነው ያዩት ይሄ ነው አሁን ተሸተላችኋለሁ ይሄ ሞትን አትሞቱም ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ ብሎ የሚቀጥለው ማይሆን ነገር ነው እንደ እግዚአብሔርም አያችሁ ሰው እንደ ሰው መሆን ሲበቃው ጥሩ ነው ወይም ሰው መሆን ሲበቃው ጥሩ ነው በቃ ከዛ ሲያልፍ ነው ትልቅ ጦርነት ውስጥ የሚገባው በቅጡ እኮ ሰው መሆን ራሱ ትልቅ ድል ነው በእውነት አሁን ይባላል አንዴ እኔ እንደ እግዚአብሔር ነኝ እኔ ዲኔ እኔ አረ በቅጡ ሰው ራሱ በቅጡ ሰው ሆነን በሰላም ካለፈን ከዚህ ምድር ራሱ በጣም ትልቅ ድል ነው ክብር ለእግዚአብሔር ይሁን እንደ እግዚአብሔር ስትባል እኔ ቀድሞውኑ ፈልጋለሁ እንዴ አላለች ቀድሞውኑ ነው ተመኘው እንደ እግዚአብሔር መሆን እኮ እኔ አልፈልግም ባለም ቢሆን አይፈልግም አረ እኔ በቃኛል ሚል መልስ አልመጣም ያጓጓል ስለዚህ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ከልክሏችሁ ነው እንጂ በትበሉ ራይት አዌይ እሱ እንደሱ ነው የምትሆኑት ብሎ ሐሳብ አቀረበላት ምንድነው የምትመለሰው ነው ወይንም ምንድን ነበር የሷ ሪአክሽን ቁጥር 6 ሴቲቱም ዛፉ ለመብላት ያማረ እንደሆነ እሱ ሲነግራት ብቻ አይመስለኝም ዛፉ ለመብላት ያማረ እንደሆነ ድሮም ያማረ ነው እግዚአብሔር የፈጠረው ነገር ሁሉ መልካም ነው ነው የሚለው ግን ሐሳብ ከተተባተ ማለት ነው ስለዚህ ስታዩ በጣም ለመብላት የሚያመር ነው። እንግዲህ አንዱ ፈተና ሰው በሚያው በኩል ነው የሚመጣበት ማለት ነው። የምናየው ሁሉ አልተፈቀደልን። ለማየት ስታዩ ያማረ ነው፣ ለመብላት እንደሆነ ለአይንም እንደሚያስጎመጅ ለጠበብም መልካም እንደሆነ አየህ። በበላው ያ እግዚአብሔር ጋር ያለው ቀጥና ጠበብ እኔም ውስጥ ይኖራል ብላ አሰበች ወይንም እንደሆነ አየች። ከፍሬውም ወሰደችና በላች። ይሄ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ ዓለምን መውደድ የሚለው ነገር ምን እንደሆነ ሲናገር የአይን አምሮት፣ ስለገንዘብ መመካት፣ ስጋ መጎምጀት ያለ ያነሳው ኤግዛክትሊ ተመሳሳይ ቃሎች ናቸው እዚህ ጋር የሚያሉት። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ስለዚህ ወሰደችና በላች፣ ለባሏም ደግሞ ሰጠች፣ እርሱም ከርሷ ጋር በላ። እንግዲህ አሁን እዚህ ጋር አዳምም ምንም የጠየቀው ጥያቄ የለም። ትብሉ ተበለናል ወይ ምንም ሲላት አንመለከትም። ተቀበለና እሱም በላ። ምንድነው ግን ይሄ የበሉት ፍሬ? አላቆ ምንም ስላልተጻፈ ማለት አፕል ነው ወይን ነው ምናምን ምንም አላቀ። መሳታቸውን ነው ግን እኔ ያነበብኩት። እግዚአብሔር በበላችሁ ጊዜ ሞትን ትሞታላችሁ፣ እባቡ ደግሞ መጥቶ ነው አትሞቱም። ስለዚህ ከእግዚአብሔር ይልቅ የሱን ሐሳብ ተቀበለች፣ ባሏም ተቀበለች። ቻሌንጅም አላረጋትም ሚስቱን፣ ተቀብሎ ቀጥታ በላ። ሁለቱም በሉ ማለት ነው። አሁን ቁጥር 7 ላይ ነው እውነት ያለው ይሆናል ዲያብሎስ አንዱ ሆኗል አንዱ አልሆነም። የሁለቱም አይኖች ተከፈቱ ብሏቸው ነበር፣ ወይም ለሔዋን ነግሯት ነበር አይናቹ እንደሚከፈት እርግጠኛ ነኝ አለ። ይሄው ተከፈተ። በፊት አይናቸው ዝግ ነበር ወይ? አልተዘጋም፣ ክፍት ነው። በምን አወቁ? ይሄው ምዕራፍ 2 ቁጥር 25 መጨረሻ ላይ አዳምና ሚስቱ ሁለቱም ራቀቷቸውን ነበሩ፣ አይተፋፈሩም ነበር። ስለዚህ ያያሉ ማለት ነው፣ እርስ በርሳቸው ይተያያሉ ማለት ነው። ይሄኛው የአይን መከፈት ታዲያ ምንድነው ያመጣው? ያንን ማይተፋፈሩትን ነገር እንዲተፋፈሩ የሚያደርግ ማየት ነው ያገኙት ማለት ነው። ይሄው ቁጥር 7 ይሄንም የሁለቱም አይኖች ተከፈቱ፣ እነርሱም ራቀቷቸውን እንደሆኑ አወቁ። በፊትም እኮ ራቀቷቸውን ነበሩ። በእግዚአብሔር ትእዛዝ ውስጥ፣ በእግዚአብሔር ሥርዓት ውስጥ፣ በእግዚአብሔር ፈቃድ ውስጥ ሲሆኑ እግዚአብሔር በግሬሱ ሸፍኗቸው ኦሪጂናል ፍጥረታቸው በቃ ንጹህ ሆኖ ስለተፈጠሩ በዛ ሸፍኗቸው እርቃናቸውን እንኳን ሆነው አይተፋፈሩም ነበር። ልክ በበላችሁ ጊዜ ሞትን አትሞቱም እንደ እግዚአብሔር ተሆናላችሁ የተባለው ውሸቱ የተገለጠው እንግዲህ እዚህ ጋር ነው። ሲያት ራቁቷን ናት፣ በፊትም ነበረች። ስታየው ራቁቱን ነው፣ በፊትም ነበር። ሌላ መገለጥ ነው ያገኙት፣ ሌላ ድንጋጤ፣ ሌላ ፍርሃት። ዲስኦቢዲየንስ እንደዚህ ነው የሚያደርገው ሰውን። በቃ እግዚአብሔር ሐሳብና ፈቃድ ሲወጣ ሰው ህሊናው ይነግረዋል። የሚገርማችሁ አሁን ይሄን ለማወቅ የግድ አማኝ መሆን አያስፈልግም፣ ሰው መሆን ብቻ ነው። ሰው ሲስት ያውቃል። የሚገርማችሁ በደንብ ያውቃል። አንዱ አሁን ከእንስሳ የምንለይበት ምንድን ነው? ይሄ ነው። ከሌሎች ፍጥረቶች የምንለይበት ይሄ ነው። ስንስት እናውቃለን። መሳታቸውን አውቀው የወሰዱትን እርምጃ ተመልከቱ። የሁለቱም አይኖች ተከፈቱ፣ እነርሱም ራቆታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። አይሆንም። የበለስ ግልድም አፍረተ ስጋቸውን ሊሸፍን ይችላል፣ ግን እዚህ ህሊናቸው ውስጥ ያለውን ክስና ባለመታዘዝ የመጣውን ነገር ምንም ሊያደርጉት አይችሉም። ስለዚህ ሙከራ ሲሞክሩ ነው የምንመለከተው። ይሄ በጣም ጥልቅ የሆነ የስነ መለኮት አቋም ልንይዝበት የሚገባ ሐሳብ ነው ይሄ። ምን ሰው ራሱን ማዳን አይችልም? እንደዚህ ሸፍነው ግልድም አድርገው በቅጠል ሸፍነው ህይወትን መቀጠል ቢችሉ ኖሮ እግዚአብሔር ቁርበትን ባላመጣ ነበር። ቁርበት ሲመጣ ደግሞ ይታረዳል። ቁርበት ዝም ብሎ የለም። አይ ከተማ ሰው ቁርበት ላይ ያቀሽናል። ትንሽ ማብራሪያ ልስጥሽ። ቁርበት ማለት ወይም ድብዳብ ምናምን የሚባለው ነገር አንድ እንስሳ ከታረደ በኋላ ቆዳው በደንብ ይለፋና ይታሽና ምን ይልና እንደ ማረፊያም መደብ ላይ እንደ መተኛም ሌዘር ልብስም እኮ እሱ ነው። ሌላ እኮ አይደለም። ምን አሳቃየኝ እንዴ? ሌዘር እያለ አሁን እሱ እንትን በቃ እሱ ማለት ነው። ግን ሌዘሩ ከየት መጣ? የታረዳል፣ ደግሞ ይፈሰሳል። ሞከሩ፣ ሊሸፍኑ ሞከሩ። ቀጥሎ ያደረጉትን ተመልከቱ። ቁጥር 7 እንደዚህ ነው የሚለው፣ ስለዚህ ሊሸሸጉ መጡ። ቁጥር 8 እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ካምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። እንበርከት አይቻለም ግን በቃ ያላችሁ አቅም ይሄ ነው። ሰው ሲያጠፋ ኃጢአቱን መሸፈን ነው ቶሎ የሚቀድመው ማለት ነው። ለዚህ ነው ኃጢአቱን የሚሰውር አይለማም የሚናዘዝባትና የሚተዋት ግን ይላል። ለምሳሌ ላይ የሚሰውራት አይለማም። አሁን ሊሰውሩ ሲሞክሩ እንደመለከቱ መሸሸግ በቃ ፈሩ። በቀላሉ ኮሚኒኬት የሚያደርጉት ከእግዚአብሔር ጋር አሁን ድምጹ በጣም ኢሪቴት የሚያደርገው ነበርቸው ማለት ነው። ይመላለሳል የእግዚአብሔር ድምጽ ወደ ከሰዓት ነው ይባላል። ከዚህ ቃል ተነስተው ነው ይሄንን የሚናገሩት። ነርሱም ቀኑ በመሸ ጊዜ ያ ከሰዓት የእግዚአብሔርን ያምላክን ድምጽ ከገነት ውስጥ ሲመላለሰ ምድሮ ኢንጆይ የሚያደርጉት የእግዚአብሔር ድምጽ አሁን በጣም ያስፈራቸው ጀመር። ዲስኦቢዲየንስ በጣም ክፉ ነገር ነው። አለመታዘዝ ኢቭን ግማሽ መታዘዝ እንኳን የሚጠጋ ወደ አለመታዘዝ ነው። አሁን በሂሳብ 6.4 ወደ 6 ነው የሚጠጋው። 6.6ስ ወደ 7 ነው። በእግዚአብሔር በመታዘዝ ግን 6.9 እንኳን ወደ 6 ነው የሚጠጋው። ወደ 7 አይጠጋ። በምን አወቅ ሳኦል ፈጽም አጥፋ ሲባል ግማሽ አጥፍቶ ግማሽ ተርፎ መጣ። ወደ አለመታዘዝ ነው የተጠጋው። ሂሳብ የማይሰራም ማለት ነው ዲስኦቢዲየንስ ጋር ሲሆን። ስለዚህ በገነት ዛፎች መካከል ተሸሸጉ ይላል። መዝሙር 139 ቁጥር 7 ዝላችኋል ከመንፈስ ወዴት ይሄዳለው? በላይ ቤት አንተ አለ በታች ቤት አንተ አለ የት ካንተ ወዴት ይሄዳል? ሞከሩ ግን እነሱ ሊሸሹ ሞከሩ። ትንቢተ ዮናስ ሊሸሽ ሊኮበለል ሞከረ አይቻለም። እግዚአብሔር ፍት መኮበለል አይቻለም። ስለዚህ ይሄን ሙከራ ሲሞክሩ ከመስመር ሲወጡ እናያቸዋለን ማለት ነው ባልና ሚስቱን። ከዛ የሚቀጥለው ሐሳብ ምንድነው? ራቆትን ለመሸፈን የተሞከረ ሙከራ ነው። ይሄን ራቆት ግን በኋላ ስንመለከተው እግዚአብሔር በተለይ ምራፍ 3 ቁጥር 21 ላይ በምን እንደሚሸፍንላቸው እናያለን። ይሄ ማዳን የእግዚአብሔር ነው። ሰውን ለመታረቅ ሐላፊነቱን ወስዶ ሲመጣ እናያለን። አሁን እግዚአብሔር ሰው ይሞክራል። ዛሬም ድረስ ብዙ ሃይማኖቶች አሉ በአለማችን ላይ ይሞክራሉ ሁሉ። እስቲ እግዚአብሔርን በድያለሁ ለመታረቅ ምን ላርግ እንዲ ላርግ እንዲ ላርግ እንዲ ላርግ ይላሉ። እንግዲህ መታረቅ የሚቻለው በዚህ ቢሆን ኖሮ እና አዳም ያረጉት ነበር ግን አልሆነም። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ይሄ የእግዚአብሔርን ባህሪ ነው የሚያሳየው። ምን ፈላጊ አምላክ መሆኑ። አሁን እዚህ ጋር ወዴት ነህ የሎኬሽን ጥያቄ አይደለም። አሁን እኛ ስልክ ደውለን የት ነሽ ካዛንቺስ ለምን ሄድሽ ዛሬ አርብ ነው የሴሌ ፕሮግራም ልካፈል ያሁን የሎኬሽን ጥያቄ ነው እየጠየቅን ያለ። እግዚአብሔር በኤደን ገነት ድምጹ ሲመላለስ ተሸሽገዋል። ስለዚህ ሲያናገራቸው ምንም ሪስፖንድ ማድረግ አልቻሉም። ስለዚህ መጣራት ነበርበት። አዳም ወዴት ነህ ብሎ ሲል የቱ ጋ ነህ ከገነት ውስጥ የቱ ጋ ነህ አይደለም። በገነት ውስጥ የማያየው ነገር የለም ፍጥረቱ ነው ለእግዚአብሔር። ምንድነው ታዲያ እግዚአብሔር ብትስቱም ባትታዘዙም ብታጠፉም ከዚህ በኋላ የሚሆነውን ነገር ደግሞ እገልጥላችኋለሁ ብሎ ለማዳን ፍለጋ የሚመጣ አምላክ መሆኑን ነው የሚያሳየው። ተመሳሳይ ቃል ሉቃስ 19 ቁጥር 10 ላይ አለላችሁ። ዘኪዮስ ቤት ገብቶ ጌታ ኢየሱስ ክርስቶስ ለዘኪዮስ የተናገረው ንግግር ነው። ሉቃስ 19 ቁጥር 10 የሰው ልጅ አለ ልክ እዚህ ጋር የጠፋውን አዳምና ሔዋንን ለመፈለግ የመጣ እግዚአብሔር በስጋ ደግሞ ተገልጦ ኢየሱስ ክርስቶስ ሲመጣ የሰው ልጅ የጠፋውን ሊፈልግ ይሄው ከዛ ሲያገኘው ሊያድነው ነው የመጣው። አሁንም እዚህ ጋር የእግዚአብሔር መገለጥ ለአዳምና ለሔዋን አዳም ወዴት ነህ ሲል ሊያሳቅቀው ሊያስጨንቀው እንዲበረግግና ደሞ ወደ ሌላ ዳይሬክሽን እንዲሮጥ አይደለም ለማዳን ነው የተገለጠው። ክብር ለእግዚአብሔር ይሁን። ስለዚህ ማንንም ሰው እግዚአብሔርን ብለም ማድረግ አይችልም። ሰው ስቷል። ሰው አጥፍቷል። ሰው ከመስመር ወጥቷል። ምን ይሻለዋል ነው ምን እንደሚሻለው የሚያቀ እግዚአብሔር ነው አሁን እዚህ ጋር የመጣው። አዳም ወዴት ነህ ብሎ ጠየቀው። እርሱም አለ በገነት ድምጽህን ሰማሁ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አለ። አሁን ይሄን ሲናገር ድሮም እኮ ራቁቴን ነው የሚለው እግዚአብሔር። ምንድነው ራቁቴን? ድሮስ ራቁቴን አይደል እንዴ ተፈጠርከው? በገነት ድምጽህን ሰማሁ ራቁቴን መሆኔን አየሁ ሸሸው ስለዚህ በዚህ ተደብቄያለሁ አለ። ቁጥር 11 እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ማለት ይሄኛውን ዕውቀት ከየት አመጣህ ነው? ድሮም ራቁትህን ነበርክ ባለቤትህም ራቁቷን ነበረች አትተፋፈሩም ነበር ይሄ ነበር። ለዚህ እባቡ እንዳሳተው የወደቀው ሰይጣን እንዳሳተው እሱ በወደቀበት መውደቅ እንደጣላቸው ከመስመር እንደወጡ የተረዳ እግዚአብሔር ማን ገለጠልህ ይሄንን ዕውቀት? ምን ነበር የተባሉት? እንደሱ ተሆናላችሁ ነበር የተባለው። የውቀት ጥያቄ ነበር ማለት ነው። እግዚአብሔር መልሶ ምህረት ማን ገለጠልህ ይሄንን እውቀት ብሎ ጠየቀው። ከርሱ እንዳትበላ ካዘዝኩ ዛፍ በሆኑ በላህን እንዲልትሆን የምትችለው ከበላህ ብቻ ነው አለ። አሁን የምታወራው ባለመታዘዝ ከሄድክ ብቻ ነው። በሌላ መንገድ ልታቀው አትችልም። ስለዚህ አትብላ ያልኩ ለዚህ ነበር ማለት። ይሄ እንግዲህ ሰው የተሰጠው ፈቃድ አለ ማለት ነው። ይሄን ብላ ይሄን ግን አትብላ በእግዚአብሔር ተዛስር የሚያደር ፍጥረት ነው። አሁን የምታወራውን ልታወራኝ የምትችለው ከበላህ ብቻ ነው። በላህ እንዴ ሲባል አጭር መልስ መስጠት ይችል ነበር። አሁንም የዚህ የወደቀው ሰው ካራክተር በደንብ ሲገለጥ ተመልከቱ። ማሳበብ ማላከክ ሰው ላይ ብሌም ሺፍት ማድረግ ማለት ነው። ብሌሙን ሙሉ በሙሉ እኔ ነኝ ብሎ ከመቀበል ይልቅ ወደ ሌላ ማሳበብ እዚህ ጋር ነው የተጀመረው ማለት ነው። ከዛ በሆኑ በላህን ሲለው ቁጥር 12 አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላው። እኔ እኮ ችግሬ አንተም ትሰጠኛለህ እሷም ትሰጠኛለህ እኮ ለሚሰጡኝ ነው። ችግሬ እኮ ይሄ ነው። ችግሬ መቀበል ችግር ነው። በቃ አሁን አንተም አምጥተህ ብቻህን ከምትሆን ረዳት እንፍጠርልህ ብለህ ስትሰጠኝ እሺ ብዬ ተቀበልኩ። አሁን እሷም ደግሞ አምጥታ ብላ ስትለኝ እሺ ብዬ ተቀበልኩ። እኔ ጎዳኝ አለ። ያው እንደዚህ አላለም ግን ለማስረዳት ነው እንግዲህ ሁሉ ጥረት። ቀይ መቀበል ችግር ነው ያለብኝ የተሰጠኝ ነው እንጂ እኔ ራሴ አላማ። አሁን እሷን ያላመጣኋትም አንተ ነው ያመጣሃት። ምን ማለት ነው እንዴ? ብሌሙን አንተም አለህበት እኮ ነው ይላል። ስለዚህ ዛሬ ሰዎች ተነስተው እግዚአብሔር መጀመሪያውኑ ማን ፍጠር አለው ምናምን ቢሉ አዳም ያደረገውን ነገር ነው ያደረገው። ደግሞ ተራ ድካም ነው የሚገርመኝ ነገር። ኦልሬዲ የሆነው ይሄ ነው ተብሎ ተጽፎ አሁን ዛሬ ሰው ተነስቶ ቆይ መጀመሪያውኑ እዛ አይደንገነት ውስጥ እሺ ለምን ተቀመጠች እኮ ኦልሬዲ ተቀምጣ እኮ እኛ ስንት አመት ኖርን እኮ። አንዳንዱ ጥያቄ በጣም እንትን ነው ክክልም አይደለም። እንዴት ተቀመጠች እንዴት ሆነ? አንዳንድ አስተማሪ የሚጠይቀው ጥያቄ የሌለ ጥያቄ ይጠይቃል። አንዳንድ ተማሪ መድኃኒቱ ምንድን ነው በሉኝ፣ እንዲህ ብሎ ነገር የለም ብለህ የብዙዎቹን ተማሪዎች ሰዓት ላለመፍጀት ማለፍ ነው እንጂ ገና ለመመል ኦልሬዲ የሆነውን ሀፕን ያደረገውን ነገር እያነበብን ለምን ሆነ ምናምን ብለን አላስፈላጊ እንትን ውስጥ ጊዜ መፍጀት ያለብን አይመስለኝም። በላህ እኮ የበላሁበትን አበላል አስረዳህ አለ። መጀመሪያ አንተ ሰጠኸኝ፣ እሺ ብዬ ተቀመጥኩ ከእሷ ጋር። ከተፈጠሩት ፍጥረቶች ሁሉ እኔን የምትመስለው እሷ ናት። ደስ አለኝ። ራቁታችንን ነበር፣ አንተፋፈርም ነበር። ልክ ከሰጠችኝ ከበላው በኋላ ግን ይሄው እንደምታየኝ ሆኛለሁ። በጣም በረግግ ሰው ሆንኩኝ፣ በጣም መደበቅ፣ በጣም ምሸሽ ሆንኩኝ። አሁንኛ በጣም ዘግናኝ ነገር በኢየሱስም እንደምንለው እንግዲህ ወይ አዶናይ ብሎ ይሆናል። በቃ ብቻ ይሸሻል፣ ይፈራል፣ ይደበቃል ምናምን። እና እንዲህ እንደሆነ ያደረገኝ መጀመሪያውኑ ከዚህ አትብላ የሚለውን ትዕዛዝ ተላልፌ ነው ማለት አንድ ነገር ነው። አላደረገም። ዛሬም ድረስ ሰው ላይ የሚታየው ካራክተር አንዱ ይሄ ነው። አላፊነት አንወስድ። ለምን እንደዚህ ሆነ እንዴ? መንግስት ነው። ለምን ይሄ እንደዚህ ሆነ? ሰፈሩ ነው። ለምን ይሄ እንደዚህ ሆነ? አያቴ ነው። እኔ ሁልጊዜ የለሁበትም የሚል እንትን አለ ውስጣችን። አዳም ይሄን ያደረገው ንቀጥታ ለጠየቀ አይገባኝም። ንቀጥታ ይጠየቃል እንጂ እንዴ ነው የማይጠየቀው? ቀጥታ ይጠየቃል አይደለም? እንግዲህ አዳም ሲጠየቅ የመለሰውን ሰምታ ይሁን ወይ እሷም ያው እሱ ቢጤ ሆና ይሁን እሷም የምትመልሰውን ተመልከቱ። ቁጥር 13 ላይ አለፈው። በቃ ከሱ ጋር ጨረሰ። ይሄ ነው መልስህ? አዎ ሰጠኸኝ፣ ሰጠችኝ፣ ፍርዱን አንተ ውሰድ። ማንስ ቢሆን ከሰጠኸው ከሰጠችው እምቢ ይላል? አንተ ወስን። ችግር የለም እኔ ወስናለሁ፣ እስቲ ሚስትህን ልጠይቃት አለ። ቁጥር 13 ምናልባት አንዳንዶቻችን ቀድማ የሳተችው እሷ ናት። ጳውሎስም ይናገራል ይሄንን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ጀምሮ ሰናት ቀድማ ይሳተችው። ቀድማ ለምን አትጠየቅ ብለን እንችላለን። የኔ መረዳት የቤቱ ሄድ እሱ ነው። He is responsible። ራስ ነው ምናምን ሲባል ብዙ ጊዜ አሁን ይሄ አይታየን ይሆናል። ይሄም ነው ምንም ቢመልስ ማለት ነው እሱ ምንም ቢመልስ you are responsible ይላል so it's a ton of responsibility ማየት ሲያቀተው በቃ ሌላ ነገር ነው የሚያወራው እንትና ማለት ይጀምራል ወደ ራስ መመልከት ያስፈልጋል ወደ ሷ መጣ ጥያቄ ቁጥር 13 እግዚአብሔር አምላክም ሴቲቱን ይህ ያደረክሽው ምንድነው አላት ማለት እስቲ አስረጅኝ እሱ እንደዚህ ብሎ ነው የመለሰው ምንድነው ያደረክሽው አወራሽ እሺ ከዛ አትሞቱም ሲልሽ አመንሽው እሺ ከኔ ይልቅ እሱን አመንሽው እሺ ቀጠፍሽ ወሰርሽ በላሽ ለባለሽም ሰጠሽው ይሄ ነው አይደል ይሆነው እግዚአብሔር ያላየውን ነገር አስረዱኝ ይያለ አይደለም በነገራችን ላይ ምንም ሙልጭ አርጎ ያቆ አንዱ በጣም መስተካከል ያለበት ቴዎሎጂያችን ይሄ ነው እግዚአብሔር ሁሉ በፊቱ የተራቆተ ነው በኤደን ገነት የፈጠረው ፍጥረት ማለት ፈጣሪ ፍጡሩን አያቅም ማለት በጣም አሳፋሪ ነገር ነው የሚሆን ስለዚህ ሁሉንም ይቆጣጠር ሁሉንም የሚያምላክ ነው ከናንተ ለስማው ነው ይያላችሁ ያለው ስቲል ንጋሩይ ነው ይያላችሁ ያለው ስለዚህ ያ ዲዞቢዲየንስ ያ ለመታዘዝ አሁንም እንኳን ርዝራጁ ሲታይ እንደመለከታለን እዚህ ጋር ቀጥታ አዎ አጥፍቻለሁ ፍርፍር ማለት እንኳን አንድ ነገር ነው የሚበላው ፍርፍር ሳይሆን ይሄ በእግዚአብሔር ፍት በቃ መንከባለል እኮ አንድ ነገር ነው የለም ሰው አደገኛ ፍጥረት ነው መስለናል በቃ ህይወቴን ያበላሸው እንትና ነው እንትኑን ያደረገው እንትና ነው እኔ ነኝ ምን ለወጂ ነው እኔ ነኝ ተጠያቂው እኔ ነኝ ምንድን ነው ያደረክሽው አላት ሴቲቱም አለች ህባብ መጠየቅ አለበት እሱ ነው አለች እባቡማ ኦሬዲ በሳተ ጊዜ ተወርውሯል ወድቋል ከወደቀ በኋላ ነው ደሞ እነሱን ለማሰስ አክሰስ ስላለው ነው እንግዲህ ተወረወረ ወዴት ነው ወደ ምድር ነው የተወረወረ ስለዚህ እባቡ ነው እባቡ ምን አረገኝ አሳተኝና በላ ባያስተኝ ኖሮ አልባትም አሁን እዚህ ውስጥ እባቡ ራሱ ለምን ኤግዚስት አረገ ምን ጥያቄ ሊሆን ይችላል እየጠየቀች ያለችው በቃ ሰው ኃላፊነት መውሰድ ሲያቀተው ወደ ማሳበብ ነው የሚመጣው አሁን ልጆችም ያሳበባል ጎረምሳም ያሳብባል አዋቂም ያሳብባል ሁሉም ያሳብባል ይሄ በቃ የወደቀው የሰው ልጅ ኔቸር ይሄ ነው ማለት ነው ከዛ ከሷም ጋር ብዙ አልቀጠለም ቁጥር 14 እግዚአብሔር አምላክም እባቡን አለው ምንድነው ያረከው ምናምን ነው እሱ ላይ ጀጅመንት ነው ለምን ቀድሞም የተፈረደበት ታላላችሁ የሚሰራው ስራ አዳምን አወራው ሔዋንን አወራት አሁን ደግሞ እባቡን እሷ አዳም ሚስተነች አሳሳተችኝ ይላል እሺ እሷ ደግሞ ባቡን ያሳተኝ ትላለች አሳስተሃል አሁን ባክ ኤንድ ፎርስ መመላለስ የለበትም እግዚአብሔር አሳስተሃል ትንሽ ነው አሳሳትኩት እንደዚህ ትሆናለች ብዬ አይደለም ትንሽ ነው አሳሳትኩሽ ይልሻል ምናምን ማለት ያስፈልገው ኦሬዲ የተፈረደበት የወደቀ ስለሆነ ሰውንና የወደቀውን እባብ ወይንም ዲያብሎስን እንዴት ትሪት እንደሚያደርግ ተመልከቱ እግዚአብሔር ደግ አምላክ ነው በእውነት እግዚአብሔር ቸር አምላክ ዛቤር በመልኩ ለፈጠረው ለሰው ልጅ ያለውን ቫልዩ ነው የሚያሳየው እድል ሲሰጥ ነው እንደመለከተው የመመለስ የመታረቅ ራሱ እግዚአብሔር የሚያዘጋጀው የመዳን መንገድ እንዴት ሊመራቸው እንዳለ ሲንደረደር ተመልከቱ ይህን ስላደረግህ እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከንስሳት ከመድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ በሆድህም ትሄዳለህ አፈርንም በህይወት ዘመን ሁሉ አፈር ማለት ሞት ማለት ነው በቃ መጀረሻ ፍርድ ተፈርዶብሃል ብሎ ይሄንን ሲወስን እንመለከታለን ሰውን ትሪት ያደረገበትና ያሳታቸውን እባብ ትሪት ያደረገበት መንገድ እግዚአብሔር ለሰው ልጅ ያለውን ቫልዩ በደንብ አርጎ ያሳያል ቁጥር 15 ለመጀመሪያ ጊዜ ታወጀ መሲሐው የተስፋ ቃል ይሄ ነው የመጀመሪያው ወንጌል ዘፍጥረት 3:15 ነው የሚገርማችሁ አሁን እኛ የመጀመሪያው ወንጌል ማቴዎስ ምናን ይመስላል የመጀመሪያው ወንጌል ሰባኪ እግዚአብሔር ማቴዎስም አይደለም ዮሐንስም ሉቃስም አይደለም እነሱ በኋላ የመጡ ሰባኪዎች ናቸው የመጀመሪያው ወንጌል ሰባኪ እግዚአብሔር ነው ዘፍጥረት 3:15 ላይ ለሰው ልጆች ሁሉ እግዚአብሔር ያለውን እቅድ ሪቪል ያደረገበት የገለጠበት ቁጥር 15 ነው ትልቅ የተስፋ ቃል እግዚአብሔር ለሰው ልጆች ሁሉ እዚህ ጋር አሁን ስናይ ለአዳምና ለሔዋን ብቻ የተገባ ይመስላል በቃ ለዘሩ ሁሉ ምክንያቱም በዛ ስለሚበዛ ዘር ስለሚመጣ አንድ አዳኝ ወይም መሲህ ስለ ኢየሱስ ክርስቶስ የተነገረው ትንቢት በዋናነት እዚህ ጋር ነው ቁጥር 15 ባንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ እርሱ የሚለው አንድ ነው እንግዲህ ተመልከቱ እዚህ ጋር ብዙዎች ምናምን አይደሉም አሁን ይሄን ትልቁን ስራ የሚሰሩት አንድ ነው እሱም መሲሁ ኢየሱስ ክርስቶስ ነው ክብር ለእግዚአብሔር ይሁን እሱ ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ በቃ ከዚህ በኋላ የሚሆነው በዚህ ዘር ውስጥና እባቡ ኮንትሮል በሚያደርገው ዘር ውስጥ ይሄ ጦርነት ይካሄዳል በቃ መጽሐፍ ቅዱስ የጦርነት መጽሐፍ ሆኖ ቀጠለ ማለት ነው በነገራችን ላይ የራእይ መጽሐፍ ሲያበቃ በጦርነት ነው የሚያበቃው የጦርነት መጽሐፍ ነው በቃ ይሄ መጽሐፍ እግዚአብሔር መሲሁ እስኪመጣ ድረስ የሚያልፍበት ላይን አለ ዘሩ አለ ክፉ ደግሞ ይሄንን የሚመጣ መሲህ እንዳይመጣ የፋይት ያደረገና የተዋጋ ኮንትሮል የሚያረጋቸው ሰዎች አሉ ይሄንን ምራፍ 4 ላይ ማየት ይችላል ዘፍጥረት ምራፍ 4 ላይ አሁን እግዚአብሔር ይሄን ፕሮሚስ ገባ በአንተና በሴቲቱ ዘር መካከል በዘርህና በዘሯ መካከል ጣላትነት እናደርጋ ዘፍጥረት ምራፍ 4 እግዚአብሔር ለአዳምና ለሔዋን ልጆች ሰጣቸው ቃየንን ወለዱ ከዛ አቤልን ወለዱ በዛ ዘር ውስጥ ከሆነ የሚመጣው ቃየንን ተቆጣጥሮ አቤልን ከገደለ ቤት በኩል ነው የሚመጣው ነው ጀመረ ጦርነቱ ማለት እንዳለ መጽሐፍ ቅዱስን ስትመለከቱ ይሄ መሲሁ የሚመጣበትን ዘር ለማጥፋት ያልተደረገ ያልተሞከረ ሙከራ የለም እንዳልፎ አልፎ አንዳንዶቹን እንኳን አንሳካላችሁኝ የመጀመሪያው ምዕራፍ 4 ላይ ቃየን አቤልን ገደለው ከዛስ ቤት በኩል ነው ያ ዘር የሚመጣው ነው እዚሁ ምዕራፍ 4 ላይ እግዚአብሔር ምን ሰጣቸው ለአዳምና ለሔዋን ሴት የሚባል በጾታ ወንድ ሆነ ስሙ ሴት ነው በጾታ ወንድ ሆነ ሴት የሚባል ይሰጣቸው ይላል ማቴዎስ 1 ሉቃስ 3 የኢየሱስ ክርስቶስን የዘር ሐረግ ግንድ ስትቆጥሩ አዳም ብሎ ይመጣና ሴት ነው የሚለው እያለ እያለ ነው ክርስቶስ ጋር የሚመጣው ማለት ነው ስለዚህ በሞቶ በአቤል ፋንታ እግዚአብሔር ሴት የሚባለውን ወንድ ልጅ ሰጣቸው በዛ ላይ ንስጥ ነው እንዲመጣ ያደረገው ማለት ነው ለምሳሌ የአብርሃም ሚስት አቤሜሌክ የወሰደበት ጊዜ ችግር ሊፈጠር ነበር እግዚአብሔር አስጠንቅቆት ነው አቤሜሌክን እንዳነካታል ዘጸአት ምዕራፍ 1 ፈርዖን አንድ ትእዛዝ አዘዘ ወንድ በሙሉ ይገደላል ቤት በኩል ይመጣ ነው መሲሁ እነዛ አዋላጆች የንጉሱን ትእዛዝ ሳይፈሩ 3 ወር ምን አደረጉት ሸሸጉት እነዚህ እንዳለ ስትመለከቷቸው እንዴት ይያመለጡ እንዴት ይያመለጡ ይሄዱ እንደነበረ እስራኤል ልጆች መመልከት ትችላላችሁ በባቢሎን ተማርከው ይያሉ ሃማ እንዲወሰን የፈለገውና አዋጅ እንዲወጣ ያደረገው ነገርኮ በ127 ሀገር የተበተኑ አይሁዳውያን በሙሉ እንዲጠፉ ነበር ከጠፉ መሲሁ ቤት በኩል ይመጣ ነው የእግዚአብሔርን ኢንተርቬንሽን ታያላችሁ ታውት አዲስ ኪዳን ላይ ነውና ተመልከቱ ሄሮድስ ምንድነው ያደረገው ከሁለት አመት በታች ያሉ ህፃናት በሙሉ ይገደሉ ማንን ሊያገኘው ነው መሲሁን ሊያገኘው ነው እዛው ውስጥ ህፃኑን ይዘ ለዮሴፍ ከእናቱ ጋር ህፃኑን ይዘ ወደ ግብጽ ሽሽ ግብጽ ቆይቶ ደግሞ ይያለ እንደገና አሁንም ደግሞ መጥቶ ምን አለ አሁን ህፃኑን የሚፈልጉ ስለሞቱ ደግሞ ተመለሰ ማቴዎስን ስናጠና በደም ተሳውሳላችሁ ይሄ ሁሉ ምንድነው ዘፍጥረት 3:15 እንዲፈጸም አይደለም ከኛ ዘመን ወደዛ አሁንና ከዚህም በኋላ እግዚአብሔር የሚሰራውን ለምን ይሰራል ዘፍጥረት ምዕራፍ 3 ቁጥር 15 ለመፈጸም እንደው ያኔ ተናገራትን ቃል እግዚአብሔር ነው ክብር ለእግዚአብሔር ይሁን እግዚአብሔር በየዘመኑ ጥቅ ይያለ እንደሚደነግጥ ሰው አዳዲስ አይዲያ ምናምን አያፈልቅ ስለዚህ ምንድነው የሚያዋጣው መጥጥ አርጎ የጌታን ቃል ማየት ምን ነበር ያለው እግዚአብሔር ምን ነበር የተናገረው እዚህ እግዚአብሔር የማዳን እቅድ እንደዚህ ነው ፍንትው ብሎ ሲገለጥ ምናየው ዘፍጥረት 12 አብርሃም ጋር መጣ ይሄንን ነው ሲቀጥልለት ምን መለከተው ባርካለሁ አለው ዋው ለበረከትም ትሆናለህ በዘርህ በዚህ ላይን ውስጥ የምድር ነገዶች ሁሉ ባንተና በዘርህ ምን ይሆናሉ ምንድነው ምን ማለት ነው የሚመጣ በዘርህ ውስጥ የሚመጣ ዘፍጥረት 3:15 ላይ ፕሮሚስ የተገባለት ያ ዘር ያ ሰው ይመጣል ብሎ ነበር የሚናገረው ኢየሱስን በጣም መቀበል አቅቷቸው ሲቸገሩ ዮሐንስ 8 ላይ ከአብርሃም በፊት ነበርኩ አላቸው ኦ አላሉም ግን ያው አንተ አምሳመት ያልሞላ ምናምን አሉ አለመተዋወቅ አብርሃም ቀኔን ያይ ዘንድ ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር ዘፍጥረት 3:15 ላይ የሰበከው ወንጌል አስገራሚ ወንጌል መጽሐፍ ቅዱስ ምንድነው የሚያስተምረን ሰው ክስክስ ብሎ ነው የወደቀው በደንብ ነው የሳተው ስለዚህ ሪስፖንሲቢሊቲ ሞሰር ነበረበት ማለት ሞከሩ እነሱ ለማሳበብ እንዴ ነው ይሄ ነው ይሄ ነው አሉ እግዚአብሔር ግን ከሷ ጀመረ ከዛ ወደ አዳም ጀመረ ወደ ሔዋን ቀጠለ ከዛ ባቡ ጋር ሄደና በእባቡ ላይ ይሄንን ፍርድ ከተናገረ በኋላ ቁጥር 16 ለሴቲቱም አለ ከውድቀት በኋላ ነገሮች ተቀይረዋል አሁን ትልቁ መመልከት ያለብን ነገር ምንድነው? ዘፍጥረት አንድና ሁለት ላይ የነበረው ፐርፌክት የሆነ የነበረው የእግዚአብሔር ዓለም 3 ላይ እንዲህ በከፍታ ሲሄድ የነበረው ሸለቆ ነው የተፈጠረው። እንዲህ ነው ዝቅ ያለው የወረደው። ከዛ ነው በእግዚአብሔር የማዳን ስራ እንደገና ያንሰራራ እንደዚህም ይወጣው። ስለዚህ ሸለቆ ውስጥ የተፈጠረው ነገር ይዘን እግዚአብሔር ፐርፌክት ነገር አልፈጠረም እንዳንል ምራፍ 1 እና ምራፍ 2 ፐርፌክት ነበር። እሱን ኮንሲደር ያደረጋ አተረጓጓም መተርጎም አለብን። ሁሉ ጊዜ ነገሮችን ስንመ እግዚአብሔር ነው አበላሽቶ የፈጠረው አይደለም። እግዚአብሔር ፐርፌክት የሆነ ነገር ነው የፈጠረው። ወደ ዓለም ኃጢያት እንዴት ገባ? እግዚአብሔር አላስገባም። በአንድ ሰው ሮሜ ምራፍ 5 አይ ቲንክ እሷን ተክስላን በባት ሮሜ ምራፍ 5 ቁጥር 12 ስለዚህም ምክንያት ኃጢያት በአንድ ሰው ወደ ዓለም ገባ። ግልጽ ነው አሁን ይሄ ቃል። በአንድ ሰው ሲል አዳም እና ሔዋን ማለት ነው። አንድ አርጎ ቆጥሯቸው ወይም ሔዋን አይደለችም ወይም አዳም ብቻ አይደለም። አንድ ሰው የሚለው እነሱን ነው። ስለዚህም ምክንያት ኃጢያት በአንድ ሰው ወደ ዓለም ገባ። በኃጢያትም ሞት እንደዚሁም ሁሉ ኃጢያትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። በአንድ ሰውም ጽድቅ ወደ ዓለም ገባ ብሎ ደግሞ ክርስቶስን ደግሞ ሁለተኛው አዳም ያደረገ ደግሞ ሲጠራው እናያለን። ስለዚህ መጽሐፍ ቅዱስ በግልጽ በሰው ምክንያት ነው ኃጢያት ወደ ዓለም የገባው ይብሎ እየተናገረ ነው። አይመስልኝም ማለት አይቻለም። መጀመሪያውኑ እግዚአብሔር ተጠያቂ ነው። እግዚአብሔር እንደዚህ አድርጎ ስለነበረ ማለት አንችልም። የቀደሙት የመጽሐፍ ቅዱስ ጸሐፊዎችና አስተማሪዎች እንዲህ ነው የተረጎሙት ዘፍጥረት 3 ነው። በአንድ ሰው ኃጢያት ወደ ዓለም ገባ። ዛሬ ግን ብዙ ቲዮሪዎች አሉ። ዘመናዊም ነኝ የሚለው አላቀርም ነኝ የሚለው ነገር ሊኖር ይችላል። እንዲህ ሆነ ነው የሞቱትን ይሄ አንሴስተራል ስፒሪት ምናምን የሚባላል አይደለ? የዘር ማንዘር መንፈስ አሁን እርሻችን በደንብ ያላፈራው ስላስቀየምናቸው ነው እንትኑ ያቶቻችን መንፈስ ምናምን ማት ከማት ነገር ጋር ሰው ያገናኛል ኖ። ትክክለኛ ቴዎሎጂ ለመስራት መጽሐፍ ቅዱስ በፍጥረት 1 እና 2 ላይ እግዚአብሔር ምን ፈጠረ 3 ላይ ምን ተፈጠረ የሚለውን በደንብ ማየት ያስፈልጋል። በቃ ሰው ኃላፊነት መውሰድ አለበት። ሰው ወደቀ። ስለዚህ እግዚአብሔር ጀጅመንቱን ምንም እንኳን ከባቡ ቢጀምርም በሔዋንና በአዳምም ላይ የመጣ አነስ ያለ በጣም በጣም ከባድ ባይሆንም ግን አነስ ያለ ለውጥ ግን መጥቷል። ይሄው ቁጥር 16 ለሴቲቱም ማለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። ዋይ ጀጅመንት ነው ይሄ። የውድቀት ምልክት ነው። በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አልነበረም ወይ ከዚህ በፊት? ባይሆን ነው አብራቹ ግዙ ነው አይደለም? ራፍ 1 ቁጥር 28 ስንመለከት በውድቀት ምክንያት አሁን ከሷ ሲጀምር እንመለከታለን። እሷ ላይ ብቻ አይደለም ባይ ዘወይ አዳምም ላይ አለ ምድርም ላይ አለ። ገና ያላት ነገር ይሄ ነው። ስለዚህ በመጸነሽ ጊዜ ይሄ ይሆናል፣ ጭንቅ ይሆናል። ምንም ሳይጨነቁም ይወልዱ ሊኖሩ ይችላሉ። ያ ማለት ግን ይሄ አይፈጸምም ማለት አይደለም። ዝም ብሎ ግን መውለድን ግን እንደዋዛ ያናገረው መጽሐፍ ቅዱስ እንደውም ከመጧ ምታርፈው ወልዳ ስጨርስ አይደለም የሚለው ትረሳዋለች ነው የሚለው። ስለዚህ በመውለድ ሰዓት ያለውን ጭንቅ ይሄ እንዳለ ይናገራል። ቀጥሎ ፈቃድሽ ወደ ባልሽ ይሆናል የሚለውን ሐሳብ ከምራፍ 4 ቁጥር 7 ጋር ነው ብዙዎች የሚያገናኙት። ላንብበው ምን ማለት እንደሆነ ምራፍ 4 ቁጥር 7 እግዚአብሔር ለቃየል የተናገረው ቃል መልካም ብታደርግ ፍትህ የሚበራ አይደለምን ብሎ መልካም ባታደርግ ግን ኃጢያት በደጅ ታደባለች ፈቃዷም ወደ አንተ ነው ልሰለጥንብህ ማለት ነው። ፈቃዷም ወደ አንተ ስለዚህ ምን አርግባት አንተ ግን በርሷ ንገስባት። ስለዚህ አሁን ፈቃድሽ ወደ ባልሽ ይሆናል የሚለውን ሐሳብ ከዚህ ቃል ተነስተን እንተረጉመው ግዢው ይልሻል። አሁን ኮፌስ ምን አረጋ ኮንፍሊክት ይሄ ነው ሌላ ነገር እንዳይመስላል። ሱም ግዛ ይለዋል ወይ ለምን እኔ ያለልም ለምን እሱ ላለ እኔ ራስ ያለው አይደለ እንዴ? እኔም ግዛ ይለኛል ሚስቴም ግዢው ይላታል። ፈቃድሽ ወደ ባልሽ ነው እርሱም ገዢሽ ይሆናል። ገዢሽ ይሆናል ማለት ኤክስፕሎይት ያደርግሻል አቢዝ ያደርግሻል ምናምን ማለት እንዳልሆነ የታወቀ ነው። ምክንያቱም የአዲስ ኪዳን መጽሐፍም በተለይ ኤፌሶንን ስናጠና ካስታወሳችሁ ባልሚስቱን ይወደዳት ሚስት ለባሏ ትገዛ ትገዛ ማለት ምንድነው ብለን በደም በዝርዝር ያየን ይመስለኛል። ዞሮ ዞሮ ግን በህዋን ላይ በሚስትየው ላይ ይሄ ነው የመጣው። ስለዚህ ውድቀት ቀይሮታል ማለት ነው ነገሩ። ውድቀት ቀይሮታል። ከውድቀት በፊት የነበረውን ነገር ከዛ ከውድቀት በኋላ የነበረውን ነገር በደም ለይተ መመልከት አስፈላጊ ነው ብዬ አስባለሁ። ወደ አዳም መጣ ቁጥር 17 አዳምንም አለው የሚስትህን ቃል ሰምተሃልና ከርሱ እንዳትበላ ካዘዝኩህ ዛፍን በልተሃልና ምንም ብታሳብብ ማለት ነው ሰናታ ይበላችሁኝ እንደዚህ ነው አንተ የሰጠኸኝ ምናምን ብትልም you are responsible ይያለው ነው በልተሃልና ምድር ካንተ የተነሳ የተረገመች ትሁን አያችሁ ደህና የነበረችው ምድር እግዚአብሔር ሲፈጥር መልካም ነው ብሎ የፈጠራት ምድር ምድርም ላይ ሄርግማን ሲመጣ እና ያለን የተረገመች ትሁን በህይወት ዘመን ሁሉ በድካም ምን ማለት ነው ድሮ አበጃትም አይንከባከባትም ማለት አይደለም ምድርና በውስጥ ያሉትን ቡቃያዎች ምናምን ያደርጋል ግን አሁን መልኩ ተቀየረ በጣም ያደክማል በጣም ስዌት ያደርጋለህ በቃ ላብህ እንደተንጠባጠበ ነው ማለት ነው በድካም ከርሷ ተበላለህ እሾህንና አሜኬላን ማለት ለታበቅልልህ የሚገባው ሌላ ነገር ሆኖ ሳለ ግን እንደዚህ ታስቸግራለች ብሎ እሾህንና አሜኬላን ታበቅልብሃለች የምድርንም ቡቃያ ትበላለህ አሁን ይሄ አረማረ ምናምን ምናምን ይባሉት ነገሮች የዘራ ነው ሌላ ነገር ነው ግን አብሮ የሚበቅል ብዙ ነገር አለ ስለዚህ ያደክማል ነው እና አንዳንድ ጊዜ ይሄን ጠቅሰው ነው ሰዎች ስራ የርግማን ውጤት ነው ይላሉ ኖ በፍጥረት ብራፍ 2 ላይ ስራ ነበር ተነጋግረናል ይሄን እግዚአብሔር ሰራ አረፈ ሰውንም እንዲሰራ በመልካችን እንደምሳሌያችን ንፍጠር ክሬቲቪቲ ማለዛ ውስጥ ነው ስለዚህ ሰው ክሬቲቭ ሆኖ ተፈጥሯል እንዲሰራ እንዲንከባከብ እንዲያበጅ የተፈጠረ ፍጥረት እንጂ ቁጭ ብሎ የሚኖር አልነበረም ስለዚህ ዘፍጥረት 3 ላይ የሥራ ባህሪው ነው እንጂ ተቀየረው የመሬት መረገም ነገሩን በጣም ከባድ አስቸጋሪ ያደረገው እንጂ የሌላ አዲስ ነገር እግዚአብሔር የሥራ መስክ ፈጠረ ማለት አይደለም ስለዚህ ውድቀት እንደ ይሄን አምጥቶብናል ባቡ ላይ ትልቅ ጀጅመንት መጥቷል ሔዋን ላይ እንደዛ አይነት ፍርድ መጥቷል አዳም ላይ መሬት ላይ ይሄ ሁሉ እንደመጣ እንመለከታለን ስለዚህ ቁጥር 19 ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ ላብ ማለት ነው እንጀራን ተበላለህ አፈርነህና ወደ አፈር ተመለሳለህ ከአፈር እንደተበጀ ምራፍ 2 ቁጥር 10 ምራፍ 2 ቁጥር 7 ላይ ተመልክተን ነበር ከምድር አፈር እግዚአብሔር ሰውን አበጀው ስለሚል ስለዚህ ከአፈር የሆነው ፓርት ወደ አፈር ይሄዳል ከእግዚአብሔር የተቀበለው እፍ የተባለበት በነገራችን ላይ ባለፈው ሳምንት ስናነሳ ሰው ስጋ መንፈስ ነፍስ የሚለውን ነገር ስንመለከት እግዚአብሔር ሌሎችንም ፍጥረታቶች ያው ነፍስ አርጎ ነው የፈጠራቸው ሌላ ፍጥረት ሼር ያደረገው እኛ ብቻ ሼር ያደረግነው ምንድነው መንፈስ ነው ክብር ለእግዚአብሔር ይሁን የህይወትን ስትንፋስ ባፍንጫው ፈለበት ሌሎቹ ያው ነፍስ ናቸው ይስ ምራፍ 2 ቁጥር 19 እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ በምን ስም እንደሚጠራቸው ያይዘንድ ወደ አዳም አመጣቸው አዳምም ያው ነፍስ ላለው ሁሉ አላቸው ያው ነፍስ ግን ያው ነፍስ አላቸው ሲባል እንደ ሰው አይነት ግን ኤግዛክትሊ እንደ ሰው አይነት አይደለም እግዚአብሔር ለሌሎች ያላጋራው ለሰው ብቻ የሰጠው ደግሞ ከዚህ አልፎ ደግሞ የሰጠው ምንድነው መንፈሱን ነው እፍ አለበት ህይወትን እስትንፋስ እግዚአብሔር ማንንም ፍጥረት ላይ ያላደረገውም ለማንንም ሼር ያላደረገውን ነገር ማለት ነው ለምሳሌ ኒቆዲሞስን ማሰብ ትችላላችሁ ዳግመኛ ካልተወለዳችሁ በስተቀር እግዚአብሔር መንግስት ተያትችሉም ሲል ሽማግሌ ነኝ አለው አይ ነው እና ተመልሽ ይልጋባ አትጋባ ምንድነው ታዲያ መታወራው ይወል አንዱን አሟልተሃል ከስጋ የተወለደ ስጋ ነው አሁን ከናትና ከአባተ ፈቃድ ስትወለድ በስጋ ተወልዳል አንዱ ይቀርሃል አለ ያሁን ዳግም መወለድ ማለት እንደገና በመንፈስ መወለድ ያ የእግዚአብሔር መንፈስ ሉዚ ያደረገውን የእግዚአብሔር መንፈስ ሼር ማድረግ ነው አሁን አዳምና ሔዋን በበላችሁ ጊዜ ትሞታላችሁ ደሞ መጣና ደሞ አትሞቱም አለ በሉ አልሞቱ በስጋ አልሞቱ ግን ከእግዚአብሔር የተቀበሉት ያ መንፈስ ግን እንደ ድሮ እንጂ የሚያደርጉበት ሳይሆን የሚሳቀቁበት የሚፈሩበት ሆኖ ራሳቸውን ሌላ ስቴት ውስጥ ሲያገኙት እንመለከታለን። ስለዚህ ከእግዚአብሔር የተቀበሉት ያ የእግዚአብሔር መንፈስ ደግሞ እግዚአብሔር መንፈሱን ካልሰጠ በስተቀር ከየት ሊመጣ ይችላል? ለዚህ ነው በብሉይ ኪዳን መጽሐፍቱ እግዚአብሔር የሆነ ሥራ ሊሰራ ሲል መንፈሱን በከሌ ላይ አመጣ ይላል። መንፈሱን በከሌ ላይ አመጣ። ወደ አዲስ ኪዳን ስንመጣ ደግሞ ይሄው ዳግም መወለድ የሚባለውን ነገር ኢየሱስ ሲያነሳው ከስጋ የተወለደ ስጋ ነው አንዱን አሟልተሃል አሁን አንተ በስጋ ይሄው ትመላለሳለህ አክሰስ ታረጋለህ የስጋውን ዓለም መንፈሳዊ ዓለም የሚባል ነገር አለ ማውራለህ ነው ስለመንፈሳዊ ነገር አንተ ስለፈጥረታዊ ነገር ማውራ መስሎሃል ዳግም ካልተወለድክ በቀር አክሰስ አታረጋውም ነው ይላል ስለዚህ ከእግዚአብሔር የተካፈልነው እና ሉዝ ያደረግነው መልሶ እንደገና የተሰጠን ይሄው ምን እሰጣችኋለሁ ያለው ኢየሱስ ምኑን ነው መንፈሱን ሲሄድ ወላጆች እንደሌላቸው ልጆች እቻቸው ስለ መንፈስ ቅዱስ ብዙ ስለተማርን ብዙ ሱስ መግባት ያለብኝ አይመስልኝም ስለዚህ ካፈር የሆነው ፓርት ወደ አፈር እስኪመለስ ድረስ ይሄው እንደዚህ በላብህ ለፍተት በላልህ አለው አዳምም ለሚስቱ ሔዋን ብሎ ስም አወጣለት የሔዋን ሁሉ እናት ናትና ቁጥር 21 በጣም ትልቅ ስራ ሰራ አዚጋ እግዚአብሔር እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸውም ለምን እናንተን መሸፈን የሚችል እናንተን እንደቀድሞ ከኔ ጋር አክሰስ ኖሯችሁ ማውራት እንድትችሉ እንዳትሳቀቁ ይሄንን ኩነኔ ይሄንን መሸሽና መራቅ ሊያጠፋ የሚችል ቅጠል አይደለም ሰው ራሱን ማዳን አይችልም ሰው በራሱ ከእግዚአብሔር ጋር ሊታረቅ አይችልም መጀመሪያውንም ሲወድቁ ባወጣ ያወጣቸው ብሎ አልተዋቸውም እግዚአብሔር መጣ አዋራቸው ስለዚህ ማዳን እቅዱን ገለጠላቸው ከዛ ፍርዱን ነገራቸው መጨረሻ ላይ ግን እጭ ቅጠል አትሆንም እናንተ ሙከራ ምንም የሚፈይደው ነገር የለም በቃ ሰው አቅሙ ማወቅ አለበት በአለም ላይ ሁለት ሃይማኖት ነው አለ ተብሎ የሚታመነው ሁለት አሁን ማለት ነው አይደለም እናቀውኛ ሁለት ነው ግን ምንና ምን ሰው በራሱ መንገድ የሆኑ ነገሮች አድርጎ ከእግዚአብሔር ጋር መታረቅ ይችላል የሚል ሃይማኖትና ምንም አርጋ አትታረቅም እግዚአብሔር ነው የመታረቀው መንገድ ያዘጋጀው የሚል ሃይማኖት አለቀ ክብር ለጌታ ይሁን እኛ ይሄን ነው ምናምን ሁለተኛው ነው ምናምነው እኛ ደምን ዘፍጥረት 3 21 ሰው የሞከረው ሙከራ አይሆንም ያለ እግዚአብሔር ክብር ለሱ ይሁን በቅጠል መሸፈን ከኔ ጋር ልትታረቁ አትችሉም ታዲያ ምን ይሁን ቁርበት ከየት ይመጣል? እንስሳ መጥቶ እንስሳው ምን ሆኖ ታርዶ ከዛስ ደሙ ፈሶ ዕብራውያን ምዕራፍ 9 ቁጥር 22 ደምም ሳይፈስ ስርየት የለም። እግዚአብሔር የሰዋው አለዚህ ጋር ይሄ የተሰዋው ማን ነው ብለን ስንጠይቅ አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ዮሐንስ መጥምቁ ዮሐንስ ኢየሱስን ተከታዮች እንትኑ እነዚህ ዘቀመኑት ያጠመቀ ያለ አየው ኢየሱስን ይሄኛው እንደዚህ አይደለም አለ ይሄ እንደዚህ አይደለም ሉካ ለተጠማቂዎችም እዛ ለነበሩት ታዛቢዎችም የዓለምን ኃጢአት የሚያስወግድ ክብር ለእግዚአብሔር ይሁን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ ስለዚህ ከዓለም መፈጠር በፊት የታረደ እግዚአብሔር በግ ማን ነው ኢየሱስ ክርስቶስ ቁርበት ማለት ዝም ብሎ ነገር አይደለም ያለበሳቸው ከቁርበት በፊት የሚታረድ ደሙ የሚፈስ አለ ማለት ማዳን እግዚአብሔር ነው ክብር ለጌታ ይሁን እንደምሳይፈስ ስርየት ስለሌለ እግዚአብሔር በዚህ መንገድ እንደሚታረቅ ክር እንደሚል አስተዋቀ አወጀ ማለት ነው። የንተንም ነው ዘፍጥረት 3 የውድቀትም ነው የድልም ምዕራፍ ነው። እዛው ነው ውድቀቱ እዛው ነው ማዳኑ ልክ እንደ ሮሜ 3 23 እና 24 ሮሜ 3 23 ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ወይ ብለችው ሳጨርሱ ቁጥር 24 እንዲያው በጸጋው በልጁ በኢየሱስ ክርስቶስ ምትክና በዛነት የሚያምኑ ግን እንዲያው በጸጋው ይጸድቃሉ። ባድ ኒውሱ ቁጥር 23 ጉድ ኒውሱ ቁጥር 24 ዘፍጥረት 3 ልክ እንደዛ በጣም ባድ ኒውስ ነው የሚነግረን በቃ ሰው ወደቀ ሳተ ብለን ሳንጨርስ እግዚአብሔር መጣ ይላል አዳነ ክብር ለእግዚአብሔር ይሁን መጨረሻው ቁጥር ላንብብና ለጨርስ ቁጥር 22 ጀምሮ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ማለት እግዚአብሔር እንዴት ስትሪክት እንደሆነ ተመልከቱ በቃ ያለውን ሲያደርግ ነው ምናየው እንዳንዱ ሆነ አሁንም እጁን እንዳይዘረጋ ደግሞም ከህይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው ወደ ህይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ በቃ እግዚአብሔር ስትሪክት ነው አለምን የፈጠርኩ ነኝ እኔ ማስተዳደር ነኝ እኔ በመፈለገው መንገድ ነው የሚተዳደረው የሚል ሉዓላዊ የሆነ አምላክ ነው እግዚአብሔር እሱ ላይ ሲያምጽ ነው ሰው በቃ አደጋ ውስጥ የሚገባው ማለት ነው ስለዚህ እኛ እነሆ እምነታችን ስንል ምንድነው ምናምነው ስለ ሰው ሰውማ እንዲ ነው ብለን ምራፋን ምራፍ 2 ምራፍ 3 ላይ ያየውን ሐሳብ ማሰላሰል ማውጣት ማውረድ መጠየቅም ጥሩ ነው አሁን ይሄ ጀስት ይሄን እኔ አቀረብኩኝ እንግዲህ እሺ ማየት ጥሩ ነው ተመልሶ እንደገና ግን ቆይ ህዝቅኤል ላይ ያለው ማለት አለብን ኢሳይያስ ላይ የተነገረው ማለት አለብን ሉቃስ 10 ላይ የተነገረው ማቴዎስ ላይ የተነገረው የተከስናቸውን ጥቅሶች ሁሉ በደንብ እንደገና እያየ ምክንያቱም this is not joke እምነታችን ነው አይደል? ህይወታችን ከሳተን ሳተን እኮ ነው፣ ከባድ እኮ ነገር ነው። አሁን ባንዳን ነገር መስአት ቀላል ነው፣ እዚሁ ነው። ይሄ እኮ ከባድ ነው። እዚህ ነው ህመነታችን ስንል ባይብል ምን ይላል? ባይብል ስለሰው እንዲህ ይላል እንዲህ ይላል ነው ተባባል ነው። እዚህ ስክሪኑ ላይ ያወጡልናል። እኔ አንድ ጊዜ አነባዋለሁ፣ ከዛ በኋላ አንድ ሁለት ይሁላችንን ብለ ነው የዛሬውን እንትናችን የሶስቱን ቀን ማለት ነው። ዘጻፍ ቅዱስ ስለሰው ምን ይላል? ስለሰው ይሄን ይሄን ይላል ለሚለውን አንዴ ላንብብና ከዛ አንድ ላይ እንላለን። እኔ ሳነብስሙኝ እኛ እነሆ ምነታችን ስለምን ስለሰው ሰው በእግዚአብሔር አምሳልና መልክ ወንድና ሴት ሆኖ የተፈጠረ ምድርንና በውስጧ ያሉትን ሁሉ እንዲገዛና በርሷም ላይ እንዲበዛ መለኮታዊ ዓላማና ክብር የተሰጠው ፍጡር መሆኑን እናምናለን። ደግሞም እግዚአብሔርን ባለመታዘዝ ምክንያት ከመለኮታዊ ክብር የተለየና መንፈሳዊ ሞት የሞተ በራሱ ጥረት ሊድንም ሆነ ወደ ቀደመ ክብሩ ሊመለስ እንደማይችል ነገር ግን በክርስቶስ በዛነት የመዳን ተስፋ ያለው መሆኑን እናምናለን። አሜን። ተነስተን እንቆምና እና ወጆሄና ሆፕ ይታያቸዋል። ያ አይኔ ደና ነው ማለት ነው። ጋሮቅ ማላይ መስለኝ ሰው ስለሆንኩ። እሺ አንዴ እንበለው። ሰው በእግዚአብሔር አምሳልና መልክ ወንድና ሴት ሆኖ የተፈጠረ ምድርንና በውስጧ ያሉትን ሁሉ እንዲገዛና በርሷም ላይ እንዲበዛ መለኮታዊ ዓላማና ክብር የተሰጠው ፍጡር መሆኑን እናምናለን። ይቀራል። ደግሞም እግዚአብሔርን ባለመታዘዝ ምክንያት ከመለኮታዊ ክብር የተለየና መንፈሳዊ ሞት የሞተ በራሱ ጥረት ሊድንም ሆነ ወደ ቀደመ ክብሩ ሊመለስ እንደማይችል ነገር ግን በክርስቶስ በዛነት የመዳን ተስፋ ያለው መሆኑን እናምናለን። ክብር ለእግዚአብሔር ይሁን። ያሮቢ ሮቢ ጋር እንጸልያለን። መቀመጥ ትችላላችሁ።
በመጀመሪያ አዳዲስ ሰዎች እጠራለሁ። አሁን የተናገርነው የእግዚአብሔር ቃል ቀጥታ የሚለውን ነው የተማርነው። ከዛ ውስጥ ደግሞ የወጣ እምነትን የተነጋገረን ሰውን እግዚአብሔር አክብሮ ነው የፈጠረ። በመልኩ እንድንሆን ከራሱ አካፍሎ ፈጠረን። ነገር ግን በእኛው ደግሞ በሰው ደግሞ ጥፋት ምክንያት በሰው አለመታዘዝ ምክንያት ደግሞ ሞትና ውድቀት የመጣብን እንደሆነ ተናገረ። ግን ደግሞ የመዳን ተስፋ ደግሞ ያለው ነው። እንዲሁ እግዚአብሔር አልተወንም። ቅድም አብርሽ ያስተማረ በጣም ስነካበት የነበረው ነገር ሰው ወደቀ እንዳለ እዛው ነው መልሶ እንደገና እግዚአብሔር የመዳን ተስፋ ይሰጣል። ከሴቲቱ የሚመጣው ዘር ብሎ ተናገረው። የተሰዋው የዛ የበግ ምሳሌ ቁርበትን አለበሰው ሲል የፈሰሰ ደም እንዳለ ያሳየናል። ደም ሳይፈስ ርየት የለም ይላል። ይሄውላም የሚያመለክተው ወደ ክርስቶስ ኢየሱስ ነው።
ደሞም ቃሉም ከያስተምረናል የኛ ጥፋት የጀመረው የኛ ጥፋት የመጣለት ብቻ አይደለም። መጀመሪያው ነው በጥፋት ውስጥ የገባ ሰው ውስጥ የተወለደ። ነገር ግን እግዚአብሔር ደግሞ የመዳንን መንገድ አዘጋጅቷል። በዚህ መዳንን መቀበል ፈልጋለሁ ምትሉ ሰዎች ካላችሁ እጃችሁን ላስተናጋጆች እንድታሰዩ ጠይቃችኋለሁ። እነሱ መተው ለዚህም አልጠራችሁ። እነሱ መተው ከእናንተ ጋር ይጸልዩላችኋል። አብራችሁም ትማሩበትን መንገድ ያሳያችኋል። እዚህ ቦታ እናስተምራለን። ተከታታይ ትምህርቶች እናስተምራችኋለን። የበለጠ ጠልቀን መጽሐፍ ቅዱስ እንድንረዳ እንዴት ሰው እንደዳነ እናሳያለንና ካላችሁ እዛ ፎቆ ላይም ቢሆን እዚህ ምድር ላይም ቢሆን ያለን ሰዎች በሙሉ እስቲ እጆቻችሁን አሳዩ። ተጋብዛችሁ በጓደኛ ተጋብዛችሁ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። መጽሐፍ ቅዱስ ላይ ያሳየው ለናዳም የነገራቸው ያ የተስፋ መንገድ እነሱ ሲወድቁ እግዚአብሔር ያመላከተ መንገድ ብቸኛ መንገድ እሱ ብቻ ነው። ክርስቶስ ኢየሱስ በመስቀል ላይ ተሰቀለ። በእርሱ ቁስል እኛ ተፈወስን ይላል ቃሉ ሲናገር። እሱ ቆስሎ እሱ ስለኛ ተራቁቶ በኃጢአት የተራቆተን እኛን በጸጋ አለበሰን። ያ በግ ሞቶ ያ በግ ቆዳው ተገፎ እነሱ እንደለበሱት የሰው ራቁትነት እንደተሸፈነ ዛሬም እግዚአብሔር አምላክ እንደዚሁ ደግሞ የኃጢአተኝነት ራቁትነታችንን ሊሸፍን ዘንድ ይፈልጋል። ኦንላይንም ካላችሁ ስክሪን ላይ ዲስፕሌይ በሚያደርጉት ስልክ ቁጥር ኮሙኒኬት አድርጉን። ዛሬ ስማችሁን ቴክስት ብታደርጉ ኮሙኒኬት እናደርጋችኋለን፣ እናስተምራችኋለን። እዚህም ደግሞ ካላችሁ አስተናጋጆች ጋር ምልክት ስጡ፣ ወይንም ደግሞ በዚህ ስልክ ቁጥር ስማችሁን ቴክስት ብታደርጉልን ኮሙኒኬት ያደርጓችኋል። ከዛም ደግሞ የመዳን መንገድ ደግሞ የበለጠ አብረን እንማራለን። የበለጠ ወደ እግዚአብሔር ለማደግ ነው ጥረታችን ይሆናልችን። እንደ በጸሎት ውስጥ ይያለን እነት አጨራራሳችን ራስ ትምርተ ሰው ሊጨርስንበት መንገድ በጣም ወደሚቀጥለው አያይዞ ነው ይጨርሳል ይጨርሰልን ሰው ወደቀ ብቻ ብሎ ያቀመ መጽሐፍ ቅዱስ እግዚአብሔር የመዳን መንገድ አሳይቶ ነው የሚጨርሰው የሰው አፈጣጠር የሰው ታሪክ ተስፋ ሰጥቶ ነው እግዚአብሔር ይጨርሰው እና ምናልባት በዚሁ እንደውነት ከልባችን እንድንይዘው እንደው መናገር መፈልገው ነገር ኔክስት ዊክ አዲስ ትምርት እንጀምራለን ትምርተ ድነት መዳን ምን ማለት ነው የሚለውን ደግሞ የኦነት ዶክትሪናሊ ጠልቀን እንደመለከተዋለን እና በዚህ ውስጥ ስላልለንም ሰዎች ምን ቻሌንጅ ላድርግ እኛም መተን እንማር ግን ደግሞ ይሄ መንገድን ቢያቆ ብለን እናስባቸው ሰዎች እስቲናምጣ ምክንያቱም ምናልባትኛ ብዙዎቻችን በተለያየ መንገድ ይሄንን ተብራል ሊሆን ይችላል የተወሰነ ወቀት አለኝ ብለን እንል እንችላለን ስለድነስ እናስብ ግን የወንጌል ኦፖርቹኒቲ ነው ወንጌልን ለመስበክ እድል ነው እና ኔክስት ዊክ ላይ ትምህርተ ድነት እንዴት እንደዳን ነው ዶክትሪን ኦፍ ሳልቬሽን ነው ምንማረው ከመጽሐፍ ቅዱስ ዲቴል ገብተን ማለት ነው ስለዚህ ሲዘን ደምጣ ቅርብ ወዳጆቻችንን ጓደኞች አብራውንም ይሰሩ ሰዎች ሊሆን ይችላሉ አብራውንም ይማሩ ሊሆን ይችላሉ የቤተሰብ አባላት ሊሆን ይችላሉ እናምጣቸው እግዚአብሔር በዛው ስለሞ የሚያደርገው ታምራት ሊኖር ይችላልና አዲስ ትምህርት ኔክስት ዊክ ላይ ስለምንጀምር እውነት እግዚአብሔር አምላክ በመልካም መንገድ አያይዞ ወደዛ ደግሞ አንደርድሮ ነው ይሄን ትምህርት የጨረስነው ለሌሎቻችን ሁላችን ግን እግዚአብሔር በመህረቱ ጉዳችን የሸፈነልን ሰዎች ነን አሜን ያዳምና ሔዋንን ራቆትነት እግዚአብሔር እንደዚሁ እንደተራቆት አልተወው በጎ ተሰዋ እነሱ ለበሱ ይሄንን ቃል አንብቤ ከመጽሐፍ ቅዱስ እውነት እግዚአብሔርን ስላደረገልን መልካም ስራው በመስጋና ምላሽ ሰጥተን ነው ምንወጣ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ይላል እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስን ለምናለን ይላል ጳውሎስ ከዛ እንደዚህ ይላቸዋል እኛ በእርሱ ሆነን በክርስቶስ ሆነን ለማለት ነው እርሱ የሚለው ክርስቶስን ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል የበጉ ታሪክ በደም ነው የሚያሳየው የነሱን ራቁትነት በበጉ ላይ አረፈ ልብሱን እየተቀማው የበጉን ልብስ እነሱ ለበሱት ቁርበትን አለበሳቸው ይላል በክርስቶስ የተደረገልን ይሄንን ነው የክርስቶስን ጽድቅ እኛን አለበሰንና እርሱ የኛን ኃጢአት ተሸክሞ በመስቀል ላይ ሞተ እግዚአብሔር ጉዳችንን የሸፈነልን ሰዎች ነን ራቁትነታችንን የሸፈነልን ሰዎች ነን ይሄን ምህረት እንድናስብ የሚያደርግ ትምህርት የተማርነው በዚህ ምስጋና ልብስ ይሆነልን እንደሰበ እግዚአብሔር ይስ በግሮቻችን ቆመን እግዚአብሔር አምላካችን ፊት ጸልየን እግዚአብሔርን አመስግነነው ምናልባትም ደግሞ በተለያየ መንገድ ቀድመም እንደጠራው ታዳዲ ሰዎች እዚህ ቦታ ላይ ካላችሁ ቀድም ስማችሁን ሌላካችሁ ወደ ሙላ አስተናጋጆች ምልከተን የሰጣችሁ ሰዎች ካላችሁ ሌሎቻችንም ደግሞ ምንሆን ዮሐንስ ይናገር ምን አለ ልጆቼ ሆይ ኃጢአትን እንዳታደርጉ ይሄንን ነግራችኋለሁ አለ የእግዚአብሔር ምህረት ኃጢአት እንድናደርግ ለማደፋፈሪ አይደለም የሚናገረው ግን ደግሞ ብንወድቅስ ተስፋ አለን ወይ ልብሳችን ቢቆሽሽብን ተስፋ አለን ወይ አለን በአብ ዘንድ ጠበቃላችሁ አለ ጉዳችንን የሚሸፍን ስለኛ የሚከራከር ክርስቶስ በሰማይ አለ ትምህርተ ድነት ኮይነ ነው የሚነግረን ትምህርተ ሰውን ስንማር ሰው ወደቀ የተባለው እግዚአብሔር ደግሞ ጉዳችንን በየለቱ እየሸፈነ አብሮን የሚራመድ አምላክ ነው በምህረቱ አብሮን ያለ ጌታ ነው ለዛ ነው ምህረትህና ቸርነትህ በህይወት የዘመኑ ሁሉ ይከተሉኛል አለ እግዚአብሔር ቸርነቱን ከኛ አላራቀም እግዚአብሔር ምህረቱን ከኛ አላራቀም በምህረት አይኑ የሚመለከተን አምላክ አለ የምህረት ጌታ በሰማይ አለ ምህረት የበዛልን ሰዎች ነን አዳምና ሔዋን ተብለን ተመረናል ግን ደግሞ በዛ ውስጥ አብሮ ደግሞ የተናገረን እግዚአብሔር እኛ ነን እኔ ነኝ እናንተ ናችሁ እግዚአብሔር በምህረቱ ኃጢአታችንን የሸፈነልን ሰዎች እግዚአብሔር ጉዳችን እንደዚህ አጋልጦ ያልተወን ጌታ በጠፋታችን ከእግዚአብሔር ዘንድ ብንርቅም እግዚአብሔር ግን ምህረትን ያበዛልን የምህረት ውጤት የሆነን ሰዎች በዚህ ቦታ ተሰብስበናል እያንዳንዳችን እዚህ ቆመን ዛሬ እግዚአብሔር አምላክ ልናመልክ የቻልነው ቃሉን ልንሰማ የቻልነው ይሄ ምህረቱ ስለበዛልን ነው የወደቀን የሚያነሳ ጌታ ነው በዚህ አለ ምናልባት እኔ እኮ ልብሴ ቆሸሸብኝ ሰው ነኝ ጌታ ነው እኮ አቋቋለሁ ግን ልብሴ ቆሸሸብኝ ሰው ነኝ የምትሉ ሰዎች ካላችሁ እግዚአብሔር በመህረቱ ልብስን የሚቀይር ጌታ ነው። በመህረቱ አዲስን ልብስ የሚያለብስ አዲስን ጥምጣም የሚያደርግ ለታላቁ ካህን ለኢያሱ እንደተባለው ልብሱ ቆሽሾበት በእግዚአብሔር ፊት ቆሞ ነበር ይላል። ሰይጣንም ሊከሰው በጎኑ ነበር ብሎ ይናገራል። እና ሲከሰው እግዚአብሔር ዝን መልስ ሰጠ። የእግዚአብሔር መልስ ምንድነው? ሰይጣንን ገሰጸው። ይህ ከሳት የተነጠቀ ትንታግ አይደለም ምን ብሎ ገሰጸው ይላል። ግን ከዛ ገም ምን አለ? የቆሸሸውን ደፋልሙን ልብስ አውልቁለት፣ አዲስን ልብስ ስጡት፣ ጥምጣሙን ቀይሩለት። እግዚአብሔር የቆሸሸን ያዳፈን ልብስ አውልቆ በጸጋ የሚያለብስ ጌታ ነው። ከክርስቶስ የተቀበልነው ጽድቅ አለ። እውነት ዛሬ የኮነኔን ጉልበት እግዚአብሔር ሰብሮልን እንውጣ። እንድንቀጥልበት አይደለም በኃጢአት ግን በአዲስ መልክ እንድንለወጥ ነው። የምህረት ውጤት ነን። ይህንን ምህረት ያሰበን በእግዚአብሔር ፊት ምላሽ ሰጥተን ጸልየን እንወጣለን። የምህረት ሰዎች ነን። ምህረት የበዛልን ሰዎች ነን።
ተመስገን ኢየሱስ። ካንተ ሸሽተን ተደብቀን እንዳንኖር ፈልገን ስለመጣህና ከብርሃን ፈላጊያችን I'm not afraid.
ዳዊት መዝሙር ነው። ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስተዋቀ፣ ለእስራኤል ልጆች ማደራረጉን። እግዚአብሔር ማህሪና ይቅርባይ ነው፣ ከቁጣ የራቀ ምህረቱም የበዛ ሁሉ ጊዜ የማይቀስፍም ለዘላለም የማይቆጣ። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምህረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እሱ ያውቃልና። አሜን። ይሄ ነው ታሪካችን። ይሄ ነው ታሪካችን። በአዳምና በሔዋን ላይ ያየነው ታሪክ የኛም ታሪክ ነው። ሲወድቁ የሚራራ፣ ሲጠፉ የሚመልስ የምህረት ታሪክ ያለን ሰዎች ነን። በዚሁ በጸሎት ውስጥ ልቤ ላይ ስለሚሰማኝ መጣራ ደስ ይለኛል። ምናልባት በቅድሙ ስልክ ቁጥር እንደገና ዲስፕሌ ያድርጉልንና ከጌታ ጋር ራመድ ነበር ግን በተለያየ ድካም ርቄ ነበር የምትሉ ሰዎች ካላችሁ፣ እግዚአብሔር ሁሉ ጊዜም የሚመለስ አምላክ ነው። ሰው ወደ እግዚአብሔር ከተመለሰ you have gone too far ብሎ እግዚአብሔር የሚተወው ሰው የለም። አንተ መማር ሰልችቶኛል ብሎ እግዚአብሔር የሚመለሰው ሰው የለም። የእግዚአብሔር ምህረት ታላቅ ነው። አሁን እንዳነበብነው ቃል ነው። ስለዚህ ምን አለባት ከጌታ ነገር ርቄ ነበር፣ በማይሆን ነገር ተጠላለፌ ወደ ኋላው ርቄ ነበር። አሁን ግን መመለስ እፈልጋለሁ፣ እንደገና መታደስ እፈልጋለሁ፣ ከእግዚአብሔር ጋር ያለኝን ቃል ኪዳን እንደገና ማጽናት እፈልጋለሁ ምትሉ ሰዎች ካላችሁ በዚህ ስልክ ቁጥር ኮሙኒኬት አድርጉን። እግዚአብሔር ህይወትን ያድሳል። እግዚአብሔር የወደቀውን ያነሳል። እግዚአብሔር የደከመውን እንደገና በብርታት ይሞላል። ለሌሎቻችን ድጋሚ ማሳሰብ እፈልጋለሁ። እውነት እኛም ለመማር እንምጣ፣ አዳዲስ ሰዎችንም ይዛችሁ ነው። ትምህርተ ድነትን እንማራለን። እግዚአብሔር እንዴት አዳነን? ዶክትሪን ኦፍ ሳልቬሽን። እግዚአብሔር አምላክ ስለተናገርከን እናመሰግናለን። ምህረት የበዛለን መሆናችንን ስላሳሰብከን እናመሰግናለን። የወደቅን ነበርን ግን የመዳን ተስፋን ባንተ አገኘን። መበየጅ የተነባ አንተ አገኘን። ስለዚህ እግዚአብሔር አባትና ከብራሃለን። ስለተናገርከን ቃል ተባረክ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ፣ ሰላምንም ይስጣችሁ። እግዚአብሔር ከእናንተ ጋር እለት እለት አብሮ ይሁን። ምህረቱን እለት እለት ምንም ለማመር ሰዎች እግዚአብሔር ያድርገን። በምህረቱና በቸርነቱ ውስጥ መመላለስ ይሆንልን። በጌታ በኢየሱስ ክርስቶስ ስም ጸልየን አሜን። እግዚአብሔር አምላክ ይባርካችሁ።